የአንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ይያል የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ የመጋቢት 26 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር የኤፕሪል 4 2021 ዓመተ ምህረት ቅንብራችንን ይዘን ቀርበናል። በኢትዮጵያ ግራችን የኦሮሞ ብሔርተኝነት ጫፍ ላይ ደርሷል። ስልጣን ይዟል፣ ይገላል፣ ይዘርፋል፣ ያጸዳል፣ ይጨፈልቃል፣ ይወራል። በዚህ ከቀጠልን በተናው በቅርቡ ኡን ይሆናል። በጣም ጫፍ የወጣውን አክራሪ ኦሮሞ ጽንፈኛ በአማራ መስዋዕትነት ብቻ መግራት ይቻላል የሚለው ፈሊጥ አማራን ከማስፈጀት ጋር የተያያዘ ነው። ኦሮሞውም ትግሬውም ሁሉም ልክ እንደ አማራው ለኢትዮጵያዊነት ተቆርቁሮ የሚገባውን የመስዋዕትነት ድርሻ ካልተወጣ በስተቀር አማራው ብቻውን እየከፈለ ያለው መስዋዕትነት እንኳን ኢትዮጵያን ማዳን ቀርቶ አማራው የራሱን ህልውና ማቆየት የማይችልበት ደረጃ ላይ መድረሱን ባይናችን እያየን ነው። የትግሬና የኦሮሞ ብሔርተኝነት እየተጓተቱ የያዙትን ጸረ አማራና ጸረ ኢትዮጵያ እንቅስቃሴ ለመደምሰስ ምድሪቷን የሚያላብስ የህልውና ትግል ካልተካሄደበት በስተቀር አገሪቷ በኦሮሞ ወረራ መጥለቅለቋ አይቀሬ ነው። አማራው ማንነቱ እየጠፋ ባህሉን ቋንቋውን እየተንቋሸሸ ስነ ልቦናው እየተቦረቦረ ሀብትና ንብረቱ እየተዘረፈ በድህነትና በችጋር እየቆረቆዘ በስደት እየባዘነ የራሱን ሀገር ለታሪካዊ ጠላቶቹና ባዕዳን እየተቸበቸበ እትብቱ ከተቀበረበት መሬት እየተፈናቀለ በአጠቃላይ በሞትና በሕይወት መካከል እንዲኖር ጠላቶቹ በይነውበት እያሉ ከእንግዲህ ኢትዮጵያ የምትባል የሁላችንም አገር አለችን ብሎ ያምናል ለማለት አያስደፍርም። ያንድ ዘር ማድ በሆነችዋ ኢትዮጵያ ለሁሉም የሰው ዘር እኩል የሆነች አገር አለች ብሎ ማመን አይቻልም። የህወሓት ወያኔ ተከታዮች የሆኑ ትግሬዎችና የኦነግ ኦፒዲዮ ተከታዮች ኦሮሞዎች ጠላትህ ማን ነው ሲባሉ አማራ ነው ይላሉ። በአማራ ላይ የተካሄደው እኩይ ተልእኮ ፍሬ አፍርቷል። የጥላቻ ትውልድ ተበራክቶበታል። በዛሬቷ ኢትዮጵያ በእነዚህ ነገዶች ውስጥ ያሉ የደም ጥመኞች አማራን መግደል እንዴት እንደሚያረካቸው በግልጽ ይናገራሉ። እስከ ዛሬ ድረስ ግን አማራው ትግሬንም ሆነ ኦሮሞን ጠላቴ ነው ብሎ አያውቅም። የሚደንቅና አስገራሚ ህዝብ ነው። አማራው ጠላቱን ይወዳል። ይህ ሁሉ መለኪያ መስፈርት መግለጫ ቃላት የማይገኝለት የግፍ አዝመራ የተወቃበት አማራ፣ ዘሩን ለማጥፋት እልቂት የታወጀበት አማራ፣ በግንባሩ ላይ ስደተኛና የበይ ተመልካች የሆነው አማራ፣ ከፖለቲካው ከኢኮኖሚው ከማኅበራዊ ጉዳይ የተገለለው አማራ፣ ይህ ሁሉ ግፍ እየተፈጸመበት ያለው በኦነግ ኦፒዲዮ አገዛዝ መሆኑ እያወቀ ጠላቱን ጠላት ያለ ማለቱ እጅግ አስገራሚ ነው። አማራው ጠላቱን ጠላት ማለት ይኖርበታል። ጠላቱ የማይለምድ አውሬ ነው። አውሬው ይናደፋል፣ ይበላል፣ ያቆስላል፣ ያርዳል፣ ያፈናቅላል። ወደ አውሬነት የተለወጡት ትግሬዎችና ኦሮሞዎች አማራውን ከምድረ ገጽ ለማጥፋት ቆርጠው እየተንቀሳቀሱ ነው። አማራው ጠላታችን ነው ከሚሉ እንስሳዊ ተፈጥሮን ከተላበሱ ዘሮች ጋር እንዴት አብሮ ይኖራል? የኃይል አስተላለፉን ካላሰመርንና ፊልሚያውስ ካልገባ በስተቀር በናብይ ትእዛዝ የመጥፊያው ጊዜ ተቃርቧል። ባለፉት 30 ዓመታት ከወልቃይት እስከ ሐረር፣ ከሐረር እስከ መተከል፣ በጠቅላላው በመላው ኢትዮጵያ የአማራ ደም ያልፈሰሰበት፣ የአማራ ንብረት ያልወደመበት፣ አማራ በማንነቱ እየታደነ ያልተባረረበት ቦታና ዓመት፣ ወራት፣ ሳምንታት፣ ቀንና ሰዓት የለም። ጸረ አማራ ትውልድ ምድሪቷን ሞልቷታል። ናቢይን ኮትኩቶ ያሳደጋቸው የህወሓት ወያኔ ጸረ አማራ መንፈስ በመሆኑ ያሳደጊዎቹን ተግባር እያስፈጸመ ነው። መሸጥ የለመደ እናቱን ያስማማል ነውና ብአዴን የሚባል ጸረ አማራ ቡድን በለመዱት ያሽከርነት ጠባያቸው ይህንን ታላቅ ህዝብ ለመከራ ዳርገውታል። ብአዴን አማራውን ብዙ መሥዋዕት እንደሚያስከፍል የጨለማ ዘመን ላይ ጥሎታል። አማራው አገሬ አገሬ አረንጓዴ ቢጫ ቀይ ባንዲራዬ በማለቱና በተለይም ከሌሎቹ ወገኖቹ ጋር በመሆን የአፍሪካ ኩራት የምትሆን አንዲት አገር በመፍጠሩ የውጭ ጠላቶቹን አድመውበታል። የህወሓት ወያኔ ጀሌዎችን የቆርቆሮው ጩኸት ሰምተው ትግሬ ተበድሏል የሚል የቁራ ድምፅ ሲያስደምጡ ለሰላሳ ዓመታት ስለረገፈው አማራ ግን ደንታ አልሰጣቸው። ለዚህ ደግሞ ተጠያቂው ራሱ አማራው ነው። በጠላቴ ጠላት መርህ የኢትዮጵያ ጠላቶች ከወዲያ ወዲህ እየተጠራሩ ጸረ ኢትዮጵያ ዘመቻ ሲያካሂዱ ለራሱ ህልውና ሲል ራሱን ሆኖ መቆም አልቻለም። የአማራው የህልውና ትግል ይስመር ከተባለ ባሽከርካሪነት የተኮተኮተው ብአዴን መጥፋት ይኖርበታል። እንደ ባብ ተቀጥቅጦ መቀበር ያለበት የብአዴን አመራር ነው። ለዚህ ዓላማ ስኬት አማራ ነኝ የሚል ሁሉ መተባበር ይኖርበታል። እውነቱ ይህን ነገር ከተባለ የአማራ ሕዝብ እንደ ብአዴን ያለ ጠላት ኖሮት አያውቅም። በስሙ የሚነግዱበት ለጠላቶች አድረው ኢሰብአዊ ግፎች እንዲፈጸምበት እንዲፈጅ እያስደረጉት ያሉት የብአዴን አዴፓ ጉግማንግጎች ናቸው። የጸረ አማራ ተልእኮ የሚያስፈጽም አገዛዝ በሥልጣን ላይ እንዲቆይ ደጀን ሆኖ እያገለገለ ያለው ብአዴን ነው። ባለቤቱን ካልናቁ አጥሩን አይነቀንቁ ነውና በአማራ ስም ተጠሪ ነኝ የሚለው የኦነግ ኦፒዲዮ የትሮይ ፈረስ እስከሆነ ድረስ የአማራው ደም ይፈሳል። ዛሬ በአማራው ላይ እየተፈጸመ ያለው እንግድያ በወረዳ፣ በአውራጃ፣ በክልል ባለሥልጣናት ጉያ ውስጥ ወሽቆ አብይን ከተጠያቂነት ለማራቅ የሚዳዳቸው ባንዳዎችም የተሰጣቸውን የቤት ሥራ የሚፈጽሙበት መንገድ እየሆነ መጥቷል። እስከ ቅርብ ጊዜ ስነ ልቦናቸውን ለአረመኔዎች ያስገዙ፣ በተለያዩ ወቅቶችም ለጽንፈኞች ቃል አቀባይ በመሆን ሲያገለግሉ የነበሩ ዛሬ በዲያስፖራው ውስጥ አዲስ ድራማ ጀምረዋል። አገሪቷ በባንዳ የተላበሰች በመሆኗ የጠላት እሳት እየተርከፈከፈበት መተኪያ የሌለውን ውድ ሕይወቱን እየገበረና ደሙን እያፈሰሰ ያለውን ሕዝብ መሥዋዕትነቱን ከንቱ ለማስቀረት ሕልውናውንም እንዲጠፋ ምክንያት የሆነውን የአብይ አገዛዝ ተጠየቅ ያለበት መሆኑን ለማድበስበስ የሚደረግ ሙከራ ሁሉ የሴራው አካል መሆኑን ያሳያል። ጦር የተሰበቀበት ባብይ የኦነግ ኦፒዲዮ አገዛዝ ነው። ይህ የህሊና ባለዳ ካላደረገን ከገዳዮችና አስገዳዮች ጎን ቆመናል ማለት ነው። ለማንኛውም የህልውና ትግል በውክልና አይሰጥምና ሌሎች ለአማራው ይቆረቆራሉ ብሎ መጠበቅ ተላላነት ነው። ጥፋቱን ማስቆም ያለበት ራሱ አማራው ነው። የአብይ የኦነግ ኦፒዲዮ አገዛዝ ሥልጣን ላይ እስካለ ድረስ የኢትዮጵያ ፍጻሜ እየገሰገሰ ይመጣል። መጨረሻውም አያምርም። ግን አንድ ነገር ግልጽ ይሆነልን፣ አማራው ለህልውናው ራሱን ዘብ ማስቆም ይኖርበታል። አማራው ወዳጅ አልባ መሆኑን ይወቅ። ይህ ዘግናኝ እውነታ ነው። ይህንን ላለፉት 30 ዓመታት በገሃድ ያየው ጉዳይ ነው። አማራው ቃላት ሊገልጸው ከሚችለው በላይ የመጥፋት አደጋ ላይ ይገኛል። በፕሮፓጋንዳውም ባንዳዎችና አብይ ተናበው እያዋከቡት ይገኛሉ። ስለሆነም አማራው በአንድነት ቆሞ ተባብሮ ራሱን ካላዳነ በመንደርና በወንዝ ልጅ እየተሻሸ ሽኩቻ ላይ ከተጠመደ፣ በጥቅማጥም ተሳስሮ ራሱን ለባንዳ አድማ ካበረከተ ጠላቶቹ ያጠፉታል። ትመር እንደሆነ ምረር እንደ ቅል፣ ባለመምረሩ ነው ዱባ የሚቀቀል ይባላል። የአማራ ህልውና ጉዳይ ያንገበግበኛል፣ ይገደኛል የምንሉ ወገኖች ዝምታችንን መስበር የሚገባን ወቅት አሳልፈናል። ወገኖቻችን ያጸፋ እርምጃ እንዲወስዱ መገፋፋት የግድ ይላል። ወደ ቁርጠኛው እንቅስቃሴ መገባት አለበት። የአማራው አስተዋይነትና ብልህነት የሚፈተንበት ወቅት ላይ እንገኛለን። እንደ ሰማይ ከዋክብት ተቆጥሮ የማይዘልቀው አማራ ባጸፋዊ እርምጃው በአሸናፊነት መውጣት አለበት። በመጨረሻም ባብይ አገዛዝ የጸረ አማራ ቅስቀሳ ከሚፈጽሙት ዘግናኝ ወንጀሎች መካከል ላለፉት 486 ቀናት ባገዛዙ አጋሮች ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ጣፈንት አስመልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህን ለጋ ወጣቶች ለዚህ መከራ ያደረጋቸው ያብያ አገዛዝ ነው። ለማንኛውም ህሊና ላለው ሰው የህሊና ድምጽ የሚነግረን ሐቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ መሆኑን ነው። ዛሬም ሊቆም ባልቻለው የኦነግ ኦፒዲዮ ፋሽስታዊ አምባገነን ዘረኛ አገዛዝና ወራሪ ኃይል በመላው አገሪቷ ባስፋፋው የዘር ማጥፋት ዘመቻ ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። በኋት ወያኔ እግር የተተካውና በነፍስ ማጥፋትና የዘር ማጽዳት ወንጀል የተሰማራው የኦነግ ኦፒዲዮ አገዛዝና አጋሮቹ በሚፈጽሟቸው አያሌ ናዚያዊ ወንጀሎቻቸው ለፍርድ መቅረብ ይኖርባቸዋል እንላለን። ከዚህ ቀጥለን የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናግዳል። ከዚያም አንድ አጠር ያለ ግጥም እናስደምጣለን። የዛሬውን ስርጭት ሰፊ ጊዜ ያዘው ከአንድ ታዋቂ እንግዳ ጋር የምናደርገው ውይይት ይሆናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ የቀድሞው ኃይለ ሥላሴ መንግስት ጠቅላይ ሚኒስትር ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ ተቋቁሞ ለነበረ አንድ የመርማሪ ኮሚሽን ለተባለ አካል በእስር ታግተው መስከረም 10 ቀን 1967 ዓ.ም ተመረጠ ለጽሑፍ ያቀረቡትን ታሪካዊና ጠቃሚ የሆነ ማስታወሻ ክፍል 6ን ይዘንላችሁ ቀርበናል። ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ በመግቢያቸው እንዳሰፈሩት ይህን አጠቃላይ የሕይወት ዘመን ሥራ የሚያንጸባርቅ ጽሑፍ የጻፉት መዝገብና ሰነዶች ሳይመለከቱ ቢሆንም የገለጹት ሁሉ በሰነድና በመዝገብ ሊረጋገጥ የሚችል ጉዳይ መሆኑንም ማስፈራቸውን ከዚህ በፊት ማሳሰባችን ይታወሳል። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ መስከረም 10 ቀን 1967 ዓ.ም ተብረት ለመርማሪ ኮሚሽን ለተባለው ያቀረቡት ጽሑፍ ክፍል 6 እንደ አውሮፓ አቆጣጠር ጥር 31 1942 ተንግሊዞች ጋር የተደረገው የጦር ስምምነት ውል በህዳር 1944 እንደ አውሮፓ አቆጣጠር ስምምነት እንዲተካ ያደረኩበት አቋም ሀ ላይ እንደተመለከተው ይላሉ አክሊሉ ሀብተወልድ ተንግሊዞች ጋር የተደረገው ውል ኢትዮጵያ በእንግሊዞች እንደተያዘች አይነት ሀገር መልክ ይሰጥ ነበር። በዚህም ውል መሰረት አንድ የእንግሊዝ ወታደሮች በየትም ስፍራ ትዛዝ መስጠት ይችላሉ። ሁለት እንግሊዞች በኢትዮጵያውን ላይ ማንኛውም ስፍራ ለመያዝ መብት ተሰጥቷቸዋል። ሶስት ማንኛውም አውሮፕላን ያለ እንግሊዞች ፈቃድ ወደ ኢትዮጵያ አይገባም። አራት አማካሪዎች ሁሉ እንግሊዞች ናቸው። ያለነሱ ፍቃድ የሌላ ሀገር ሰው የኢትዮጵያ መንግስት ሊቀጥር አይችልም። አምስት እንግሊዞች ወይም ሌላ የውጭ ሀገር ሰው የእንግሊዝ ዳኛ የሌለበት ሊዳኝ አይችልም። ስድስት ኡጋዴንን እና ሪዘርቭድ ኤሪያ ወይም ልዩ ክልል ተብሎ በእነሱ እጅ እንደተያዘ ነበር። ሰባት የባቡሩም ሀዲድ መንገድ በእነሱ እጅ ነበር። ስምንት የእንግሊዝ አምባሳደር ተሌሎች አምባሳደሮች ቅድሚያ እውቅና ይሰጠው ነበር። ዘጠኝ የእንግሊዝ የጦር አዛዥ በሌሎች ተሌሎች የጦር አዛዦች በላይ እውቅና ይሰጠው ነበር ወዘተ የሚሉ አንቀጾች ያዘለውል ነበር። ለውሉን ለመለወጥ ለእንግሊዞች የተሰጠ የዲፕሎማቲክ ማስታወሻ ወይም ደብዳቤ ለጃንሆይ አቅርቤ እሳቸው በሐሳቡ ተስማሙበት በኋላ ለእንግሊዞች ውሉን ለመለወጥ ድርድር ለማድረግ መፈለጋችንን ስነግራቸው እንግሊዞች የሚደነገጡ መሆኑ ስለታወቀኝ እኔ ለእንግሊዞች በውሉ መሰረት የሶስት ወር ጊዜ የሚሰጥ ማሳሰቢያ የሚሆን የዲፕሎማቲክ ማስታወሻ ደብዳቤ ላጻፍኩላቸው። በውሉም መሰረት እስከ 3 ወር ንግግር ታልተደረገ ውሉ እንዲፈርስና ማናቸውንም በኢትዮጵያ ያዙት ሁሉ እኛ መልሰን እንደምንይዝ በጥብቅ የሚገልጽ ማስታወሻ ነበር። እንግሊዞችም በዛን ጊዜ በኬንያ የነበራቸውን ጦር በተጠንቀቅ እንዲቆም አደረጉ። ተብዙ ክርክር በኋላ እንግሊዞች ከኢትዮጵያ ጋር ንግግር ለማድረግ በመስማማት መልእክተኛ ቡድን ወደ ኢትዮጵያ ለመላክ መወሰናቸውን አስታወቁ። ሐመሩሃ ከእንግሊዞች ጋር የተደረገው ድርድር ሎርድ ዴላዌር በሚባል እንግሊዛዊ የሚመራ 15 የሚሆኑ የእንግሊዝ መልእክተኞች ቡድን ያዘለ የልኡካን ቡድን አዲስ አበባ ደረሰ። የኛ ልኡካን ቡድን በቢትወደድ መኮንን እንዳልካቸው የሚመራ ሆኖ ተኔ ጋር ብሪጋዴር ጀነራል በዛን ጊዜ በኋላ ሌተና ጀነራል አብይ አበበ፣ ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ፣ አቶ ኢልማ ደረሳ፣ አቶ መኮንን ደስታ የሚገኙበት የልኡካን ቡድን ተገኘ። ንግግሩ የተካሄደው በሎርድ ዴላዌርና በኔ መካከል ነበር ይላሉ ጸሐፊ ትእዛዝ አክሊሉ። በወቅቱ የሁለቱ መንግስታት ንግግርን በተመለከተ ቃለ ጉባኤውን መመልከት እጅግ ይጠቅማል ብለው ጸሐፊ ትእዛዝ ያሳስባሉ። በዚሁ መሰረት በማናቸውም የኢትዮጵያን ነጻነት የሚነካ አንቀጽ ብዙ ችግር ሳይኖር ውሉን ለመለወጥ ተስማምተን በሶስት ጉዳዮች ላይ ብቻ ችግርና ግጭቶች ተከሰቱ። እነኚህም ጉዳዮች አንድ የኡጋዴን ጉዳይ፣ ሎርድ ዴላዌር ኡጋዴን ለኢትዮጵያ አይመለስም፣ ምክንያቱም እንግሊዞች ከአሜሪካኖችና ከሶቪየቶች ጋር እንዲሁም ተፈረሳይ ጋር ስምምነት አድርገዋል። ስምምነቱም ጦርነቱ ሲያልቅ ኡጋዴንና ጣሊያን የእንግሊዝ የፈረንሳይ ሶማሌ አንድ ላይ ቀላቅለን በእንግሊዝ ስር ለማስተዳደር ወስነናል አሉ። እኔም ኢትዮጵያ የመጀመሪያ የፋሺስት ወረራ ሰለባ የሆነችው በዛው በተቀሰቀሰ በወልወል በኩል መሆኑን ገልጬ በኋላም በነጻ ከተሁሉም ቀድማ ብትወጣም እናንት በእኛ ላይ የልዩ ቃል ኪዳን ውል ፈርማችሁ ኢትዮጵያን እንደገና ለመከፋፈል አስባችሁ እንደሆነ እኛ ይህን መቼም አንቀበለውም ብዬ ተከላከልኩ። ተቃውሞም አድርጋለሁ በማለት ተስብሰባው ጥጌ ወጣው ይላሉ አክሊሉ ሀብተወልድ። ወዲያውኑ ደህና ሆኖ የተሰናዳ የተቃውሞ ማስታወሻ ደብዳቤ 8 ገጽ ያዘለ ጽሑፍ አሰናድቼ ማታውኑ ለሎርድ ዴላዌር ላኩለት። ግልባጭም ለሶቪየት መንግሥት እንዲሁም ለአሜሪካንና ለፈረንሳይ መንግሥት አድርጌ እኔው ራሴ ማስታወሻውን ወስጄ ማታውኑ ለየአምባሳደሮቹ አስረከብኩ። ይህም ሲደርሰው ሎርድ ዴላዌር አምሮ ተነዋወጠ ይላሉ ጸሐፊ ትዕዛዝ አክሊሉ። ይህም የሆነበት ምክንያት ለአሜሪካን፣ ለሶቪየት ኅብረት፣ ለፈረንሳይ ጉዳዩ ስለተገለጸበት ነው። ይህ ማስታወሻም ታልተሳበ ወይም ታልተለወጠ ዴላዌር ወደ መጣበት እንደሚመለስ አስታወቀ። እኔም ማስታወሻውን አልስብም መልስሻ አልወስድም ብዬ በውሳኔ ጸናው። ብዙ ችግርም ተፈጠረ። በእኛም ውስጥ ማስታወሻው ተመልሶ ይወሰድ የሚል ሐሳብ ነበር። እኔም ይህን ተማደርግ ሥራውን መተው አለብኝ ብዬ አሳሰብኩ። በዚህም የጠነከርኩበት ምክንያት ወደፊት ኡጋዴንን ወደኛ ለመመለስ የእንግሊዝን ታላቅ ሶማሌ የሚሉትን ሐሳብ ለማጥፋት እንዲሁም እንግሊዞችን በሌሎች መንግስታት ፊት ለማጋለጥ አስፈልጊ ሆኖ ስላገኘሁት ነው ይላሉ አክሊሉ ሀብተወልድ። ተብዙ ውይይት በኋላ 3 ቀን ተነጋገርን በኋላ እኔ ማስታወሻውን ሳልስብ ጉባኤው እንደገና ተከፈተ። ድርድሩም ቀጠለ። ዝርዝሩ ብዙ ስለሆነ ቃለ ጉባኤውን ማየት ያስፈልጋል ይላሉ አክሊሉ ሀብተወልድ። በመጨረሻም እንግሊዞችና ሌሎችም አገሮች አሜሪካም ጭምር እኛም የነሱ አላይ ወይም እኩል ተባባሪ ኃይል እንደመሆናችን ተጣሊያንም ጋር ገና የሰላም ውል ስላልፈረምን እነሱንም ጦርነት ውስጥ ስለነበሩ እነሱንም ለመርዳት ስለለን ለጦሩ እንዲረዳ ጦርነቱ በፍጹም እስቲያልቅ ድረስ የኢትዮጵያ የበላይነት መብት እንደተጠበቀ ሆኖ ኡጋዴን በእንግሊዝ የጦር አስተዳደር ስር እንድትቆይ በሚል ይፋ የሆነ ስምምነት ተደረገ ይላሉ አክሊሉ ሀብተወልድ። የዚህንም ቃለ ጉባኤ ዝርዝር መመልከት ጠቃሚ ነው በማለት ጻፊ ትዕዛዝ ያሳስባሉ። 2 የባቡሩ ሐዲድ። እንግሊዞች እኛ ጦርነት ላይ ስላለን እናንተም የባቡሩን ሐዲድ ሥራ ለማስካሄድ ችሎታና ሰው ስለሌላችሁ ሥራውን ለማስኬድ ችሎታ አስቲኖራችሁ ድረስ አንለቅም አሉ። እኛም ተውጪ ሰው ቀጥረንም ቢሆን ሥራውን እናስኬዳለን እንጂ ሥራውን ለእናንተ አንለቅም ብለን ተከራከርን። ባቡሩ በሚገባ ለማስኬድ ችሎታ ሲኖራችሁ ይህም ሲረጋገጥ ያኔ እንለቃለን አሉ። ባቡሩ ለጦሩ ይረዳል በማለት ያን ጊዜም ላይ እንደ ተጠቀሰው ምንም የተማረ ሰው በብዛት ስላልነበረም ፈረንሳይም ተሸንፋ የነሱም አገር በጀርመን እጅ ስለነበረች ተፈረሳይም ጋር ለመስራት ስለማይቻል ሰው ስናገኝ በነሱጅ እንዲቆይ ተስማማን ይላሉ አክሊሉ ሀብተወልድ። 3 በአመት ስለሚከፈለን 12 ሚሊዮን ፓውንድ እስተዛ ግዜ ድረስ በአመት 12 ሚሊዮን ፓውንድ እየሰጡን በእንግሊዞች ተጽዕኖ ስር አውለውን ነበር። እኛም ገና በመቋቋም ላይ ስለነበርን የልማት እንቅስቃሴና የግብርም ጉዳይ ገና አልተጀመረም ነበር። የኢትዮጵያ ገንዘብ መታተምም ላይ እንደተዘረዘረው መሰረቱ ገና በጅምር ላይ ነበር። አብዛኛው ኢትዮጵያዊ የሚገበያየው ምስራቅ አፍሪካ ሺሊንግን ይዞ ነው። እንግሊዞችም ገንዘቡን የምንሰጠው የምታወጡትንና የምትሰሩትን ሁሉ ለመቆጣጠር አንድ ኮሚቴ አቋቁመን እየተቆጣጠርን ነው፣ ያለዛ ገንዘብ አንሰጥም አሉን። እኔም ይሄማ በፕሮታክተራ ወይም በሞግዚት ቁጥጥር ስር የምንገኝ መንግስት እንጂ ነፃ ሆነን የምንሰራ አይደለንም ማለት ነው፣ ገንዘቡ ይቅርብን ብዬ መልስ ስለሰጠው ገንዘቡ በዚሁ ቀረ። ነፃነታችንን ይዘን እንደ አቅማችን ብንኖር ይሻላል በማለት ለጃንሆይም አማክሬ ጃንሆይም ሐሳቤን በሙሉ ተስማሙበት ይላሉ ጸሐፊ ትዕዛዝ አክሊሉ ሀብተወልድ። እኛም የዚህን ጽሑፍ የክፍል 6 ትረካ በዚህ እንቋጫለን። አድማጮቻችን፣ ክቡር ጸሐፊ ትዕዛዝ አክሊሉ ሀብተወልድ መስከረም 10 ቀን 1967 ዓመተ ምህረት በእስር ታግተው መርማሪ ኮሚሽን ተብሎ ለተቋቋመ አንድ አካል በጽሑፍ የሰጡት ክፍል 6 ትረካ በዚህ ይፈጸማል። በተከታታይ የሚቀርቡትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
እንዴት ያሉ በሮች የተመዱ ይሆን? እንዲጭሶ የነደደ እንደሆነ ያመዱ መጣያ ስፍራ ወዴት ይሆን? ናይ
በጾሙ ፈስቁ። ደሙ እንደ ታች አምኖች ደም እንደ ጠጡት አምና በሬሳ ላይ ዙፋን ላይ የወጡት በጎች አሳርደው በጾሙ ፈሰቁበት። ሕዝብ እንደ ሳር ታጭዶ ደም ሲለብስ አገሩ ችርስ ተባብለው በሸራትን ጠጡ። ወላጆቹ ታርደው ልጆቹ ሲያለቅሱ ሸኮች ፓስተሮቹ ታራ ጀርባ ታዩ። ልጆች ተጨፍጭፈው ወላጆች ሲያነቡ አቡኑ ጳጳሱ እንዳላዩ አለፉ። ባቢጦም ደም ፈሶ ሲፈሰክ ያዩ መስቀል ጨባጭ ቀሶች ሳይገዘቱ ቀሩ። ባለ ድግሪ ምሁር እነሆ ዳምላኩ አሳራጅ ሲፈስክ አሳላፊ ሆኖ ሕፃን አራጆቹ አንዲት ሳይደብቁ ነፍጠኛን ጨፈጨፍን ብለው ሲደሰቱ አለቅላቂዎቹ እሬብ እያማቱ ያማረን ዘርፍ እጅት አድማሱን አሰፉ በዜጋ ድሪቶ እየሸፋፈኑ የለበጣ ዜማ እያንቆረቆሩ ዜግነት ኢትዮጵያ እየወሸከቱ አማራን አታለው ተጅባፍ ከተቱ። ወልድ ለወላዲት አማራም ለጦቢያ በካዲዎች ሰይፍ ደጋግሞ ተወጋ። ሳልስት ሰንበት ሲደርስ አብ እንደ ተነሣ ጊዜውን ጠብቆ ይተማል አማራ እንደ ድር አብሮ አግስቶ እንዳንበሳ። ያ ቀን እስቲመጣ እግሬ አውጭኝ እስቲሉ ሕፃን እያረዱ በጦም ይፈስኩ ይላል በላይነህ አባተ።
እንዲህ ዳምኖ ዳምኖ የዘነበ እንደሆነ እንዴት ያሉ በሮች የተመዱ ይሆን? እንዴት ያሉ በሮች የተመዱ ይሆን? እንዲህ ጭሶ የነደደ እንደሆነ ያመዱ መጣያ ስፍራ ወዴት ይሆን? ናይ
አርማጮቻችን ከዚህ በመቀጠል ወደ ቃለ ምልልሱ ጊዜ እንሻገራለን። የዛሬው እንግዳችን አቶ ታዲዮስ ታንቱ ይባላሉ። አቶ ታዲዮስ ታንቱ የዜጎች እኩልነት፣ ክብርና ነጻነት የሰፈነባት ኢትዮጵያ አሁን እንድትሆን ብዙ መስዋዕትነት ከፍለዋል። በኋላ ወያኔ ዘመን ለብዙ አመቶች በስር ተንገላተዋል። መከራው ሳይበግራቸውም ካላማቸው ሳይፈገፍጉ እስከዛሬው ድረስ በጽናት ቆመዋል። ለእውነት ተሟጋች የእውነት አባት ለኢትዮጵያዊነት የህልና አንቂ የቁርጥ ቀን ተሟጋች በራዕይነታቸው የሚጠቀሱ ናቸው። በመልካም ተግባሮቻቸው በብዙ ሚሊዮኖች ልብ ውስጥ የገቡ በመሆናቸው ትውልዱን በአዲስ ለማነጽ ያላቸውን ታሪካዊ ስራ ግንዛቤ በመውሰድ የኢትዮጵያዊነት ራዲዮ ለዛሬ እንግዳችን አድርገናቸዋል። ጤና ይስጥልኝ አቶ ታዲዮስ ታንቱ፣ ይሰማዎታል?
ይሰማኛል ተናስተልኝ
አቶ ታዶስ በዛሬው የኢትዮጵያነት ሬዲዮ ለቃለ ምልልስ በጋበዝነው መሰረት በሳቱ መገኘተው በአድማጮቻችን በሬዲዮ የዝግጅት ክፍል ስም ከፍ ያለ አክብሮ ሰላምታን በማቅረብ ወደ ውይይቱ እንሻገራለን። እንግዲህ ውይይታችንን በቀጥታ ወደ ኢትዮጵያ ግዛይ ሁኔታ እንትና ተኩርና የዛይታ ኢትዮጵያ እንዴት ይመለከታታል ደሚለው ነው ሞስቶ ትርሶ አንድ ህዝብ አንድ ሀገር አንድ ሰንደቅ ዓላማ በሚል በጽሁፍ በውይይት በድርጅት በጋዜጣ አዘጋጅነት በድርጅት ስንል ለምሳሌ በሚያድም ውስጥ በመሳተፍ ትውልድን በመጓሳሰብ ለመኮትኮት አስተዋጽኦ አድርገዋል ያደረጉም ነው። ዛሬ ከዚያው ዓላማው ፈቀቅ አላሉም። በመሮቹ አክፋት ግን ኢትዮጵያ ወደ አደገኛ ሁኔታ ተሸጋግራለች። በዚህ ዙሪያ ያለውን አስተያየት ለአድማጮቻችን ቢያካፍሉልን አመሰግናለሁ። መስመሩ እርስዎ ነው።
እሺ፣ በጣም ጥሩ ነው። ጥያቄውን በደንብ ሰምቻለሁ። አሁን ኢትዮጵያ ያለችበት ሁኔታ በጣም አሳሳቢ ነው። የዜጎች ደህንነት በተገቢው ደረጃ የተጠበቀ አይደለም። በሰላም ሁሉ መግባት በጣም እየከበደ መጥቷል። በአንዳንድ አካባቢዎች አንዳንድ ወገኖች ዘራቸው እየታየ እየተመነጠሩ ነው፣ እየተገደሉ ነው። ህፃናት፣ አዋቂዎች፣ አባቶች፣ እናቶች፣ ነፍሰጡሮች፣ በአረመኔዎች እየተገደሉ ነው። መንግስት የህዝቡን ሰላምና ጸጥታ ለመጠበቅ ወይ ትኩረት አላደረገም ወይ ደግሞ አቅም አንሶታል። በተለይ የአማራ ተወላጆች በወለጋ፣ በመተከል፣ በአጣዬ አካባቢም እንደዚሁ በሸዋሮቢት አካባቢ በወንበዴዎች እየተገደሉ እንደሆኑ መረጃዎችን እየሰማን ነው። እና ለዚህ ሁሉ ተጠያቂው በስልጣን ላይ ያለው መንግስት ነው ባይ ነኝ እኔ። አንድ መንግስት መንግስትነቱ የሚታወቀው የዜጎች አመለካከት ምንም ይሁን ምንም የሀገርን ጸጥታ መጠበቅ ተቀዳሚ ተግባሩ ነው። አንድ ዜጋ ያለ ፍርድ ያለ አግባብ ሲገደል ቶሎ ህጋዊ እርምጃ መውሰድ የመንግስት ኃላፊነት ነው። ምንም አይነት መንግስት ይሁን ዴሞክራቲክም ይሁን አምባገነንም ይሁን ፊውዳላዊም ይሁን የካፒታል ስርዓትም ይሁን የሀገርን ደህንነትና ሰላም በቀዳሚ ደረጃ ማስጠበቅ አለበት። ሌላው ሁሉ በሁለተኛ ደረጃ የሚታይ ይሆናል። ሀገርን ማሳደግ፣ ሀገርን ማበልጸግ፣ የህብረተሰቡን ህይወት ማሻሻል፣ የሀገር ኢኮኖሚን ማሳደግ፣ የውጭ ግንኙነት ማጠናከር፣ በዲፕሎማሲ ውጤታማ መሆን፣ ለሌሎች ሀገሮች እርዳታ ማድረግ፣ ምን ሁሉ በኋላ የሚመጣ ጉዳይ ነው። በቅድሚያ መንግስት የሀገርን ጸጥታና ሰላም ማስከበር አለበት። ስለዚህ ለእያንዳንዱ ኢትዮጵያዊ ህይወት፣ ለእያንዳንዱ ዜጋ ህይወት ያለ አግባብ መቀጠፍ በአንደኛ ደረጃ መንግስት ተጠያቂ ነው። ሁኔታው አሁንም ቀጥሏል። እኛ አዲስ አበባ ነው ያለ ነው። አዲስ አበባም ሆነን ለህይወታችን ዋስትና የለንም። ውልል ስለሚገባ ምናልባት የውጭ ሀገር ሰዎች በብዛት ያሉበት ከተማ የአፍሪካ መዲና ስለሆነች እስካሁን አዲስ አበባ ውስጥ ሁኔታ ባይከሰትም ቀደም ሲል በተወሰነ ደረጃ ክፍለ ሀገር የመጡ በተለይ ሀጃሉ የሚባል አዝማሪ ጨፋሪ የሞተ ጊዜ የመጡ ወንበዴዎች አዲስ አበባም አስራ አራት እንደገደሉ ተነግሯል። እኛ እንኳን አካባቢውን ፖሊስ ወደው ስለተቆጣጠረ ቀርበን ማቻዎቹን ለመለየት ባንችልም 14 ያህል ሰዎች እንደሞቱ በጊዜው ሰምተናል። ስለዚህ የትም ቦታ አሁን በህይወት ሁሉን ለመግባት ዋስትና የለንም። እኛም የክፍለ ሀገሮቹ ደግሞ በጣም በከፋ ሁኔታ ላይ ናቸው። በየቦታው መለስተኛና ከፍተኛ ግጭት እየተከሰተ ነው። ሰዎች በቀላል ጉዳይ እየተጣሉ እየተገዳደሉ ነው። ዘረኝነት ነግሷል። የኢኮኖሚ ጉዳይም አሳሳቢ ነው። የገበያ ዋጋ ከመጠን በላይ ንሯል። ኑሮ ተወዷል። ኮሮና ከበፊቱ እየከፋ ነው። በዚህ ሁኔታ መካከል ደግሞ ምርጫ ይካሄዳል ተብሎ በተወሰኑ ሰላም የሚገኝባቸው በሚመስሉ ክፍላተ ሀገር ውስጥ ምርጫ ለማካሄድ እንቅስቃሴ እየተካሄደ ነው። ምርጫውም ውጤታማ አይደለም፣ ትርጉም ያለውም አይደለም። ሰላምና ጸጥታ ሳይኖር ለምርጫ መቸኮሉ አሁን ያለው አገዛዝ ስልጣኑን ህጋዊ አድርጎ ለሚቀጥሉት አመታት ምክንያት ነው። ምርጫው ደግሞ የሚካሄደው ቀደም ሲል በዘረኞች፣ በወንበዴዎች፣ በጸረ አንድነት ኃይሎች በተረቀቀው ህገ መንግስት መሰረት ነው። ህገ መንግስት ተረቆ አንድ ሀገር በምን አይነት ህግ እንደሚተዳደር ከታወቀ በኋላ አቅጣጫው እና መንገዱ በግልጽ ከታየ በኋላ ምርጫ መካሄድ ሲገባው አሁን ያለው መንግስት በራሱ ፍላጎትና ስሜት ቀደም ሲል በነበረው መንግስት እና ቀደም ሲል ከነበረው በምንም መልኩ ባልተለየ የምርጫ ቦርድ ራ ምርጫ ተብሎ እንቅስቃሴ እየተካሄደ ነው። ከምርጫ በኋላም ሰላም እንደማይኖር ይታወቃል። ከምርጫ በፊትም አሁንም ሰላም የለም። ስለዚህ የኢትዮጵያ ሁኔታ በጥቅሉ ሲታይ እጅግ አሳሳቢ እየሆነ የሚሄድ ነው። የኢትዮጵያ ህልውና ራሱ በጥያቄ ውስጥ ገብቷል። እኛ ኢትዮጵያውያን የአንድነት ኃይሎች፣ ሀገር ወዳዶች የአባቶቻችንን አደራ አስከብረን ማለፍ ይገባናል ብለን የምናስብ ሰዎች የትም ሀገር ያሉት ሀገር ውስጥም ያሉት አንድ ላይ ተባብረን ሀገራችን ከጠቅላላ ውድቀት እንድትድን ቆርጠን ካልተነሳን በስተቀር በእውነቱ ይህች ሀገር መቀጠሏም እንደ ሀገር መቀጠሏም አሳሳቢ ደረጃ ላይ ደርሷል። ለአምስት ሺህ ዓመታት ያህል የመንግስትነት ተከታታይነት ያላት ጥንታዊት ኢትዮጵያ ይህን ያህል ዘመን በንጉሰ ነገስቷ በንጉሰ ነገስቶቿ በቅደም ተከተል ስትተዳደር የኖረች ጥንታዊትና ሉዓላዊት ሀገር ዛሬ በእኛ ዘመን ብዙ የተማሩ ዶክተሮችና ፕሮፌሰሮች ባሏት ጊዜ ይህን ያህል ወደ ታች ወርዳ መገኘቷ በጣም የሚያሳፍር ነው እና በእውነቱ እያንዳንዳችን እንደ ግል ጉዳያችን የሀገራችንን ጉዳይ ማሰብ ይገባናል ባይ ነኝ። እንግዲህ ለተጠየቅኩት ጥያቄ ያለውን ሁኔታ እንዴት አየዋለ፣ ምን ይመስላል ባንተ አመለካከት ለተባለው ለማጠቃለል ያህል ኢትዮጵያውያን ውሌን ለመግባት በአሁኑ ጊዜ ዋስትና የለንም። ሀገሪቱ በአራቱ ማዕዘናት ሰላምና ጸጥታ የላትም። የኢኮኖሚ ጉዳይ፣ የኑሮ ጉዳይ እጅግ አሳሳቢ ደረጃ ደርሷል። የኮሮና በሽታም በጣም እየተስፋፋ ነው። በአጠቃላይ አንዱ ዘር ከሌላው ዘር ጋር በጎሪጥ እየተያየ ነው። ስራ ለመግባት ከተፈለገም ዘር ቅድሚያ ምዘና ይሆናል። ኳሊፊኬሽን ምንድን ነው ተብሎ ሳይሆን አሁን የሚጠየቀው ዘርህ ምንድን ነው ነው። በኢትዮጵያ ውስጥ ይህ በእኔ እድሜ በኃይለ ሥላሴና በደርግ ዘመን መንግስት ፈጽሞ ያልተሰማ ክራይቴሪያ ነው። ዛሬ ስራ ለመቀጠር እንደ መመዘኛ የሚቀርበው ተረኝነት ጎልቶ ይታያል። ከቀድሞ ወንበዴዎች አሁን የተረከቡት ያው መስመር እየሄዱ ነው። በአጠቃላይ የኢትዮጵያ ሁኔታ ቀደም ሲል የገለጽኩትን ይመስላል እላለሁ።
በጣም ጥሩ አቶ ታዲስ በሰፊው የገለጹት ሁሉም ኢትዮጵያ የሚጋራው ነው። የኢትዮጵያን ጉዳይ ያገባኛል የሚሉ ሁሉ በዚህ ዙሪያ ላይ የተራቋም አለ። ልክ እንደሱ እናቀረቡት እሱ በጣም በበሰለ ሁኔታ ነው የተነተናቸው ጉዳዮችን በሙሉ። እስቲ ያነሷቸውን ነገሮች በቀጥንትን ዘርዘር አድርገን እንመልከታቸው። በተለይም የህዝብን ህልውና አለመጠበቅ የመንግስትን ኃላፊነት መለከት ያው እንደሚታወቀው የኦሮሞ ብሔርተኝነት ስልጣን ላይ ወጥቷል። ከድሮም በወያኔ ጊዜ እንደዚሁ የዘር ማጥፋት እርምጃዎች ተደረጉ ነበር በአማራው ላይ ስልት ባለ ሁኔታ። ያሁኑ ግን ከፍተኛ የሆነ እጅግ የከፋ ሆኗልና ከነዚህ ከሚፈጸሙት ወንጀሎች አንጻርና ስልጣኑን የወሰደው የኦሮሞ ጽንፈኛ እንትን ቡድን ያው የሚመሩት በዶክተር አብይ እንትን ስር ነውና ይህ አገዛዝ የጸረ አማራነት ተልእኮ ይዟል ማለት እንችላለን ከሚፈጸመው ግፍና ሰቆቃ አንጻር?
ትንሽ አገዛዙን ቀረብ ብሎ መመርመር ያስፈልጋል። ዶክተር አብይ በግሉ ልክ ቀደም ሲል የትግራይ ወንበዴዎች እንደሚያደርጉት በማኒፌስቶአቸውም እንደገለጡት አማራ የሚባል ህዝብ ለማጥፋት አቋም የወሰደ አይመስለኝም። ነገር ግን ይህን አይነት አቋም የሚያራምዱ ሹማምንትና በድቅተኛ ደረጃ ያሉ አመራሮችን የአስተዳደር አካላትና አባላት አርጎ ስላስቀመጠ የግል አቋሙ በጸረ አማራነት ጠንካራ ባይመስልም የሌሎችን እኩይ አቋም ለማረምና እርምጃ ለመውሰድ ባለመነሳቱ የወንጀሉ ተጋሪ ነው ለማለት እንደፍራለን። በተጠየቅ ስንሄድ ከወንጀለኛ ጋር አለመተባበር በራሱ በቂ አይደለም። ወንጀለኛን አለመቃወም እንደ መተባበር ይቆጠራል። ጵላቶስ ነኝ ከደሙ ንጹህ ነኝ ሌሎች ናቸው ያንን የፈጸሙት አቅም በፈቀደ ጊዜ እርምጃ ይወስዳሉ ወይም ደግሞ ጊዜው ራሱ ይፈተዋል ብሎ አመራር ላይ የተቀመጠ ቁንጮ ዝም ብሎ ማየት የለበትም። ስለዚህ የበታቾች ብዙ ነገር ይቀባጥራሉ። በፌስቡክ ላይም በጋዜጣም በአንዳንድ የግል ሬዲዮ ጣቢያዎችን ጸረ ኢትዮጵያ አቋም ያራምዳሉ። ያገባብን ቁንጮ ይህንን ያውቃል ይሰማል። በድርጊትም እነዚያ መጥፎች ሲገልጡት ይመለከተዋል። ነገር ግን በዚህ ላይ ቆራጥ እርምጃ ካልወሰደ የፈለገው ይሁን ጊዜ ይፈተዋል በሂደት በራሱ ጊዜ ይቀራል። እኔ ስልጣንን አለቅም ስልጣንን ማጠንከር አለብኝ አንደ ከሌሎች ጋር ደም ተቃብቻለሁና ከስልጣን ተወረድኩ የባሰ ነገር ይጥብቀኛል። ከስልጣን ደግሞ ሶርት የኔ አጋሮች አብራው ወደ መከራ ይገባሉ እና ከዚህ ሁሉ ይልቅ ያስተማምኩ ሁኔታው በፈቀደ መጠን ሄዶ ሄዶ በራሱ ጊዜ መፍትሄ ይገኝለት ይሆናል ብሎ ዝም ብሎ ማለት ከደሙ ንጹህ ነኝ ለማለት አያስችልምና እያንዳንዱ ድርጊት በኢትዮጵያ ውስጥ የሚፈጸመው ወንጀል ያገዛዙን ቁንጮ ያስጠይቀዋል። እራሱ በግሉ አቋም ይዞ አማራ ላይ አሉታዊ አመለካከት በግልጽ ባይታይበትም ተጠያቂ ነው። ቀደም ሲል የነበሩ የትግራይ ወንበዴዎች 27 አመት ኢትዮጵያን የዘረፉትና የገደሉት በግልጽ ነው አቋማቸው። ጸረ አማራ፣ በቃ አማራ ካልጠፋ እኛ ኢትዮጵያን መበዝበዝ አንችልም፣ አማራ ካልጠፋ ኢትዮጵያ አትጠፋም፣ ኦርቶዶክስ ተዋህዶ ሃይማኖት ካልጠፋ ኢትዮጵያ አትጠፋም፣ ኢትዮጵያን ለማጥፋት በቅድሚያ አማራን ማስወገድ፣ ከአማራ ቀጥሎ የኦርቶዶክስ እምነትን ማዳከም ብለው አቋም ይዘው ነው ከመነሻው። ያሁኑ ግን ለየት ያለ ስልት ነው። ግን የራሱን አይምሮ ቢያጭበረብረው ነው እንጂ ታዛብን ሊያሞኝ ስለማይችል ተጠያቂ ነው ላለ ጥያቄውን በትክክል መልሼ እንደማመለካከት ነው።
አይ በጣም ጥሩ ነው። በጣም ከዚህ በጥሩ ሁኔታ ነው ያስቀመጡት። ልክ ነው። ማንም አንድ መንግስት ተጠያቂ ነው። ያ መንግስትን የሚመራው ሰው ጠቅላይ ሚኒስትር ወይም ፕሬዝዳንት ለጉዳዩ ትኩረት ሰጥቶ በኢትዮጵያ ውስጥ የሚደረጉ ወንጀሎችን ለመከላከል ህጋዊ እርምጃ መውሰድ፣ ሰራዊት ማሰማራት፣ ወንጀለኞችን መያዝና ለፍርድ ማቅረብ፣ ህዝቡን ማረጋጋት፣ የሚገደሉትን ጸሎት ማድረግ። በሌላ ምን አንድ ዘፋኝ ሞተ ተብሎ የተደረገውን ይታያል አይደለም? በሩቅ ማለም ብንቀመጥ አጫሉ ተገደለ ተብሎ ድብልቁ ነው የወጣው። ዛሬ ግን በየቀኑ 100 200 300 ሰው ሞቶ የሚለውን ኢትዮጵያ እየተላመደ፣ ጠቅላይ ሚኒስትራችን ግን ምንም አይነት ምንም ሰዎች እንዳልሞቱ እንደውም የሞቱትን የዘር አጥንት እየቆጠሩ እንዲህ ነው የሚል ነገር ያደርጋልና ዋናው ግን ለዚህ ሁሉ ነገሮች ነው የዶክተር አብይ አገዛዝ ራሱ ጠያቂ ነው ወይንም ጸረ አማራ ነው ያነሳው ምክንያት ገዳዮቹ የኦሮሞ ጽንፈኞች ከሆኑ ጠቅላይ ሚኒስትሩ ካሁን ቀደም እንደነ ያሉት ኦሮሞን አይገልም ከእንግዲህ ወዳ ብሎ ነው አዋጅ ነው የተናገሩት። ይሄ ማለት ገዳዮቹን የመከላከልና የማዳን እንትን በውስጣቸው አለ ማለት ነው። ይህ ደግሞ ዝሮ ዝሮ የአማራውን መገደል ይፈልጉታል የሚለው ላይ ምንም ያስተናል ማለት ነውና እስቲ ከዚህ የበለጠ ብዙ ምን እንደማመድበት አንችልም። ጥሩ በጥሩ መልክ ነው አስቀምጡት። ወደ ቀጣው ጥያቄ ነው ተደረተና በዛሬት ኢትዮጵያ አብዛኛው ብሔር ኢትዮጵያነትን ለአማራው አስረክቦታል። በመሆኑም ብቻውን ቆማል፣ ብቻውን ተነጥሎ የጥፋት ኢላማ ተደርጓል። የሶማሌ መስተዳድር ሙስጠፋ ብቻ ነው አጋርነቱን የገለጸ ያለው። ትንሿ ኢትዮጵያ ተብላ በመትጠራው የኢትዮጵያ ደቡብ ክፍል ሙሉ በሙሉ በኦሮሞ ወረራ ስር በመውደቁ ከጊዜ ወደ ጊዜ ከኢትዮጵያነት እያፈገፈገ ነው። እርሶ የዚያን ህብረተሰብ ኢትዮጵያዊነትን ስነ ልቦና ስለሚጋሩ ያለው ሁኔታ ምንድን ነው ይላሉ? በዛ አካባቢ
ልክ ነው። ነገር ግን አሎ ይሰማል?
አዎ ይሰማል። ቀጥሏት
አዎ። እኔ የኔ አመለካከት ከአንዳንድ ሰዎች የተለየ ሊሆን ይችላል፣ ምናልባት ከብዙዎችም የተለየ ሊሆን ይችላል። እኔ ከሁሉም ዘር ለኢትዮጵያ አንድነትና ህልውና ተቆርቋሪ አለ ብዬ እገምታለሁ። ከአንድ ዘር በስተቀር የሰሜን ወንበዴዎች አሁን ከስልጣን የተገፈተሩት ብቻ ናቸው። ምን ጊዜም የማይታመኑ ከነሱ ሰው ማግኘትም አስቸጋሪ ነው። በቀድሞ ዘመንም ከቴዎድሮስ ዘመን አንስቶ ከዚያ በፊትም ቱርኮችን መንገድ እየመሩ እያመጡ ኢትዮጵያን ያስወጉ ነበር። በኋላ ፋሽስት ኢጣሊያም በመጣ ጊዜ ተሰልፈው የተቀበሉት እነሱ ናቸው። ጣሊያን ከኦሮም መጥቶ ኤርትራ ላይ አርፎ መረብን ተሻግሮ አዲስ አበባ እስኪደርስ ድረስ ከትግሬ በስተቀር ጣሊያን ፋሽስት ጣሊያን ተፈልጎ የተቀበለ ህዝብ አልነበረ። ወሎን አላማጣን ምን እኔ ወደዚህ ያለውን አውረጃና ወረዳ አላውቅም። ጂኦግራፊውን በደንብ አላውቀውም። የመንገዱ ቅደም ተከተል እንዴት እንደሆነ ደሴ የወሎ ዋና ከተማ መሆኑን አውቃለሁ። ከዚያ አንስቶ አዲስ አበባ እስኪገባ የፋሽስት ጣሊያ ወራሪን የተቀበለ ተሰልፎ የተቀበለ ህዝብ አልነበረም። አድዋ ላይ ጄኔራል ደቦኖን ተሰልፈው ከተቀበሉበት ጊዜ አንስቶ አምስቱንም አመት የጣሊያን መሳሪያም ሆነው ነበሩ። ዳግማዊ አጼ ምኒልክ አድዋ የዘመቱ ጊዜም አምባላጌ ላይ የኢትዮጵያን ሰራዊት በእነ ፊታውራሪ ገበየሁ በራስ መኮንን የሚመራውን ተዋግተውታል ከጣሊያን ጋር ሆነው። መቀሌም ላይ ሲያመነቱ ነገሩን በእርቅ ጨረሱ ዳግማዊ አጼ ምኒልክ። አድዋ ላይ አምባላጌ ላይ የኢትዮጵያን ሰራዊት የወጉት እነ ደጃች አጎስ ተፈሪ እና ራስ ስብሐት አይ አማራ ጣሊያንን ካሸነፈ እኛንም ይፈጀናል ለምን ልክ እንደደረ ነው ተመካክረው አት 11 አወር ላይ እንደው ለምን ልክ እጃቸውን ሰጥተው ከምኒልክ በቁሎ ተሸልመው ያውም በየካቲት ወር ውስጥ ነው። የካቲት 23 ቀን ጦርነቱ ከመካሄዱ በፊት የካቲት 5 ቀን ጃታጎስ ተፈሪ የተባለ ትግሬ ሄዶ ጆሰጠ። ንጉሱ በጣም ብልህ ስለነበሩ ጠላት ላይ ጠላት አልጨመርም ብለው በቁሎ ሸለሙትና ይሄ ከራስ መኮንን ሰራዊት ጋር ግባና ጣሊያንን ለማውጣት ተዘጋጃሉ። አምባላጌ ላይ ስንት የኢትዮጵያን ሰራዊት የፈጀውን ወንበዴ ራስ ባሃትም እንደዚህ ነው። መንገሻና አሉላም ሲያመነቱ ነበሩ። ትንሽ አሉላ አቋሙ ይሻላል እና ባቁ ወደ ፍሬ ነገሩ ልምጣና ከነሱ ሰው ለማግኘት መፈለግ የሞተ ሰው ነፍስ ዘርቶ ይነሳል ብሎ እንደመረበክ ነው። ለጊዜው ለስልት ነው እንጂ እነሱ ጸረ ኢትዮጵያ ናቸው። እህንን ያመጣሁት ምንድን ለምንድን ነው ጌታዬ? ኢትዮጵያው 80 ዘሮች ቢኖሩ እነሱን ስንተው ከሌሎች ዘሮች ከእያንዳንዱም ለኢትዮጵያ የሚቆረቆር አይጠፋም። ከሁሉም ከዚህ ከሚያወናብደው ኦሮሞም ውስጥ ተቆርቋሪዎች አሉ ለኢትዮጵያ። እንደው ጥናት አልተካሄደም ግን ከምን ተታጠነስቼ አስተያየትን ሰል የሻዋ ኦሮሞ መካሪ ካገኘ ከእብዶች ጋር አያድግም። እምነት የሚጣልበት ነው። የአምቦ ኦሮሞ እኮ አሁን ልሂቃን ናቸው ያሳበዱት እንጂ ወያኔ ሲመጣ መልሶ ይወጋው ነበር። ሊንዳብል ጀሬ ደበጎጆ አካባቢ ያሉ ኦሮሞዎች ፍጹም የአማራ መንታሊቲ ነው ያላቸው። በጥንቋት ላይም አንድ ላይ ነው ሲዘፍኑት የነበሩት። ወቅቱ ስላሳበዳቸውና ይሄ ላቲን ፊደል አሁን በትምህርት ቤት ስለተሰጣቸውና እርኩስ ፕሮፓጋንዳ ስለነዛባቸው ተሳስተው ይሆናል ቀረብ ብዬ አላጠናሁትም። በቅርቡ ወደዚያ አካባቢም ሄጄም አላውቅም ግን የሞጆ አካባቢ የናብሬት የደብረ ዘይት አካባቢ ኦሮሞዎች አይምሯቸው ኢትዮጵያን እንደ ሀገር ለማቆየት የሚያስቡ ቢሳሳቱም ቢመከሩ የሚገባቸው ናቸው ብዙዎች። ምን ለማለት ፈልጌ ነው? ከሁሉም ጋር አለ ሰው አይጠፋም። ነገር ግን ወቅቱ ራሱ የአንድነት ኃይሎች ለኢትዮጵያውነት ተቆርቋሪ የሆኑ በጋራ እንደግ በጋራ እንበልጽግ አሮንጓዴ ቢጫ ቀይ ሰንደቅ ዓላማችንን ምንም ነገር ምልክት አሉላይ መደረግ የለበትም ኢትዮጵያ ለዘላለም ታፍራና ተከብራ ትኑር ብለው ቆጣው ለመነሳት አመቺ አይደለም አንገታቸውን ደፍተው አድረው ነው ያሉት ስለ ደቡብ አሁን የተነሳውም ጥሩ ጥያቄ ነው ግን እንግዲህ አንድ ነገር አለ አንዳንዱ ለሀገር ተባይ ነው ተቆርቋሪነትንም በተግባር ለማሳየት ብቃትና ችሎታ ያለውም አለ አንዳንዱ ዝም ብሎ ከንፈር የሚመጣ አለ አንዳንዱ የፈለገው ይሁን ብቻ እኔ ከኔ በላይ ሆኖ እኔን የሚመረኝ ከተገኘ ዝም ብዬ እመራለሁ ብሎ የሚያስብም አለ ወደ ደቡብ ኢትዮጵያ አካባቢ ስናመራ ባለፉት 27 ዓመታት ውስጥ እንደ ብዙዎች የኢትዮጵያ ክፍሎች ሁሉ በረኝነት ነግሶ ነው ነገር ግን የደቡብ ስነ ልቦና የብዙዎቹ ጎሳዎች ወይም የልዩ ልዩ ዘሮች ስነ ልቦና ታግለን አሸነፈን ሀገርን እንደ ሀገር ለትውልድ እናስተላልፋለን የሚል አቋም የሚታይበት አይደለም ይህንን እነሱም ያውቃሉ ብዬ አምናለሁ እኔም ያው ደቡብ ነኝ ወላይታ ከወላይታዎች አሁን ባለፉት ወያኔ በስልጣን ላይ በነበረበት ጊዜ እኔን እንደ ሰይጣን ነው የሚጠሉኝ ምክንያቱም የወያኔ አስተዳደርን የሚመስል አስተዳደር አልነበረም በኢትዮጵያ ውስጥ ታይቶም አይታወቅም ከአማራ አገዛዝ ወያኔ እኛን አድኖናል ነፃ ወጥተናል በቋንቋችን መማር ጀምረናል ይሉ ነበር በፍጹም ስለ ኢትዮጵያ ሳነሳ አይወዱም ወያኔ ደግሞ የራሳቸውን ፖሊሲ የራሳቸውን ጽፈት ቤት የራሳቸውን ሰው እዛ መድቦ ደሴት አድርጎ ልክ ድሮ ጦና የሚባል ባላባት የነበረበት ጊዜ ይመስላል በቅድመ ምኒልክ ደቡብ ዘመቻ አንዳንዶች ወያኔ ወላይታ የገባ ጊዜ እንግዲህ የራሴን ነው የበለጠ የማውቀው ስለዚህ ነው እንደ ማስረጃ የሚቆጥረው የኦርቶዶክስ እምነት ተከታይ ወላይታዎች ኦርቶዶክስ እምነት የአማራ ነው ተብሎ ሲነገራቸው በአደባባይ መስቀል እየበጠሱ የጣሉ እና ወደ ሚሽዮንነት ራሳቸውን እየቀየሩ ነበሩ አሁንም በዚያው የቀጠሉ ነበሩ ቀደም ሲል የፈረንጅ ሃይማኖት ከፋሺስት ጋር ወረራ በፊት እንደገባ ወለጋ እንደገባ ሁሉ እዛው ስር ሰዶ ነበር እነዚህን ኃይለ ማርያምም ፍጣል የቆጠሩት በዛው አማካይነት ነው እነሱ መሆን መቻለ አሁን ውጭ ሀገር አምባሳደር ነኝ ተብዮ ትላንት ለወያኔም ያጨበጭብ የነበረው አሁንም ያው እሱ ምንም ወንጀል አልሰራም እስቲ ጡረታ እስኪወጣ ፈርቶ ይብላ ብሎ አብይ የመደበው ተሾመ ቶጋ እዛው እናንተ ጋር ነው አውሮፓ ውስጥ መሰለኝ እነዚህ ሁሉ በሚሽዮን ነው ፊደል የቆጠሩት ልጆቹም ስማቸውን ቀይረው የአማራ ስም የተሸከሙ ናቸው ግን አሁን በጥቅሉ ወደ ፍሬነቱ ልምጣና ደቡብ ሬዲ ሜድ በሆነ ቦታ ላይ አስቀምጦ ትዕዛዝ ሲያስፈጽም መፈጸም ነው እንጂ ራሱ ታግሎ አንዲት ኢትዮጵያ ለዘላለም ትኑር ለኢትዮጵያ ህልውና ህይወትን እሰጣለሁ ኢትዮጵያ ታፍራና ተከብራ ትኑር የሚል የራሱ ተመሳሽነት የለውም በእርግጠኝነት የለውም ሲዳማ ዳውሮ ወላይታ ጎፋ ጋሞ ኮንሶ ቡሜ ሱርማ ኩራዝ ዳፈነች ሁሉ ስነ ልቦናቸው እየተቀራረበ የሀገር ፍቅር ስሜት አጉልተው ለማሳየት የማይችሉ ናቸው ስለዚህ የደቡብ ተወላጆችን አንካራ ብርቱ ማዕከላዊ መንግስት ኖሮ ለኢትዮጵያ ተቆርቋሪ የሆነ ኢትዮጵያ ዳር ድንበሯ በፍጹም አይደፈርም የሚል መንግስት ካለ ለዚያ መንግስት በየቦታው መድቦ ማሰራት ይቻላል እንጂ ከዚያ ውጪ ግን ማንም ጉልበተኛ ቢመጣ መሳሪያ ነው የምንሆነው እኛ ደቡቦች። I am 100% sure. በተግባር የታየ ነው። ወያኔ አሁን ተመልሶ ዱፋን ላይ ቢወጣ ደቡብ አብሮ ያጨበጭባል። ዳግማዊ አጼ ምኒልክ ከመቃብር ተነስተው በጊዜያቸው የነበረውን ስርዓት ቢዘረጉ አይሆንም እንጂ ደቡብ ያጨበጭባል። ደርግ ቢመጣም አዳር ነው። ትላንት ከደርግም ጋር አጨብጫቢ ነው። ደርግን መቃወሚያ አይደለም። ይሄ በደርግ በኩል ያለኝ አቋም የኔ ይለያል። ደርግን መቃወሚያ ሳይሆን ግን አቋማቸው ነው። የሚያምኑት ነገር የለም። ለአሸናፊ ሁሉ መታዘዝ ነው። አሁን ጌታዬ ማስረጃ መስጠት ይችላሉ። ክልል እያሉ እንቅስቃሴ አሁን በአብይ ጀመሩ። አብይ ወላይታ የሄደ ጊዜ ኢትዮጵያ እንደ ሀገር ከኖረች ጀምሮ የሀገር መሪ በግንባር ቀርቦ ሲያናግረን ክቡር ዶክተር አንተ የመጀመሪያው ነህ ብለው ነበር። በኋላ ደግሞ ትግሪዎች ፌደራሊዝም ብለው ሲያደራጁ መቀሌ ሄደው ሲጨፍሩ ነበር። የሀገር ባህል ልብስ ለብሰው ምኒልክ ቤተ መንግስት ውስጥ ገብቷል በጋራ ተባብረን ቶሎ እናጥፋሉ ግልብት ብለው ወላይታዎች ሁሉም ያው ናቸው። ሲዳማ ምንም ይሄን ያህል የደቡብ ህዝብ የምንመካበት አይደለም። ነጥቧን ግን ማስታወስ እፈልጋለሁ። ጉልበት ያለው ለኢትዮጵያ ተቆርቋሪ ጀግና አንድነትን የሚሰብክ አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን ምንም አይነት ምልክት አይኖርባትም ደማችን ለሀገራችን ይፈሳል ብሎ አምባገነንም ይሁን ዴሞክራት የሆነ መንግስት ቢመጣ ደቡብ በመስታሪያነት ከማገልገል ውጪ በራሱ ተነሳሽነት ለኢትዮጵያ ልዩ አስተዋጽኦ አድርጎ ለኢትዮጵያ ትንሳኤ ተጨባጭ ውጤት ያሳየናል ብዬ አሁን በሚገኝበት የእድገት ደረጃ እኔ በፍጹም አላምንም። የሶማሌ እውነት ነው። ከደቡብ ከሶማሌ ከዚያ ከመቋድሾ ጋር ካልተቀዋቀርን እያለ ከሚያወናብድ ህዝብ መካከል እንደ ክቡር አቶ ሙስጣፋ አይነት መፈጠሩ ሁላችንንም ያኮራናል። አቶ ሙስጣፋን ሳስብ ደጃች ዑመር ሰማተርን ትዝ ይሉኛል። ደጃች ዑመር ሰማተርን በአካላቸው ብዙ ጥይት ተሸክመው የሞቱ የሶማሌ ተወላጅ ናቸው። ሶማሌ እንደ ተቆራርጦ ግማሹ ሞቃዲሾ ግማሹ አርጌሳ ግማሹ ኢትዮጵያ ውስጥ ይቀራል። ሶማሌ ሁሉ ተሰብስቦ በኢትዮጵያ ስር መሆን አለበት። ሶማሌ በሶስት ቦታ በአራት ቦታ መከፋፈል የለበትም ብለው ሐሳብ በጊዜው ያቀረቡ ጀግና ኢትዮጵያዊ ነበሩ። በኋላ የውጋደን ገዢ ነበሩ። ሰውነታቸው በሙሉ በጥይት የተደበደበ ነበር። በጣሊያን ህክምናም በጊዜው በደንብ አላገኙም። ንጉሠ ነገሥቱም በስደት ላይ ስለነበሩ አቤቱታቸውንም የሰማላቸው ሰው ስላልነበረ ከድል በኋላ ብዙም ሳይቆዩ እንደሞቱ ይነገራል። እና እኔ አቶ ሙስጣፋን ክቡር ደጃዝማች ዑመር ሰማተርን ብዬ ቅጽል ስም ሰጥቼዋለሁ። ደጃዝማች ዑመር ሰማተርን ብቻ ሳይሆኑ ሌሎችም በደርግ ጊዜ ከሞቃዲሾ ከዚያድ ባሬ ሰራዊት ጋር የተዋጉ የወደቁ የሶማሌ ተወላጆች ነበሩ። ለምስራቁ ሰላምና መረጋጋት አቶ ሙስጣፋ በዋናነት የምናመሰግነው ሰው ናቸው። ክቡር ለአቶ ሙስጣፋ ላሎ እንግዲህ ከሁሉም በረሰብ አሉ ሁኔታው ነው አሁን ዘረኞች የበላይነትን ስለያዙ ቀብሮ ነው ያስቀመጠው እንጂ ከጉራጌም ከዚህ ከአወናባጁ ትንሰኛ ኦሮሞም ከስልጥም ምናልባት ከአደረም እንደዚሁ ከየዘሩ አሉ። ቅድም ያልኩትን ለመድገም ያህል ከተከለው ወዲያ ካሉት ሰው ማንነት በጣም አስቸጋሪ ነው። አንተም በልዩ ሁኔታ እንደው መሃል አገር በማሽን በልዩ ሁኔታ መፍጠር ካልተቻለ ካልፈጠረናቸው በስተቀር እዛው ተወልደው የነሱ ዘርግ እስከሆኑ ድረስ ለኢትዮጵያ መልካም አይመኙ። እሺ የኔ አመለካከት እንደዚህ ነው።
በጣም ጥሩ ታዲዮስ በሰፊው ደውበታል። ልክ ነው። መቼስም በጅምላም መወንጀል አይቻልም። እስከዛሬም ኢትዮጵያ ያልፈረሰችው ወይንም ለከፍተኛ ለዝካውን ልበስ በለጠ አደጋ ውስጥ ያሉ ደቀችን በል አሁን ወድቃለሽ ግን የበለጠ እንደሌሎቹ እንደ ሶሪያ እንደ ሶማሊያ ያሉነችም በህዝብ አገሪቷ ከዝባ ከዜጎቿ ውስጥ ለበጎ ነገር መንፈሳቸውን ያሳደሩ ስላሉባት ነውና እኔ ግን የምጨምርልዎት ደርሶ ምንድነው የዚህ ትግሮችን መቼም እስከዛሬም እየተከፈ ኢትዮጵያ እየከፈለቻለችው ዳ በህዋት ወያኔ ክፋት የተፈጸመብን እንት ነው ተንኮሎችና ሌሎች ነገሮችና ግን ከነሱ መካከል ነገብረ መድናራ ያጌታቸው ረዳ የሚባሉ አልሰማችሁ ሊሆን ይችላል ራካለም ስላሉ የግን ነገብረ መድናራ እንግዲህ በድርጊ ጊዜ የወያኔን የጥፋት ተልኮ ለኢትዮጵያ ለማስረዳት በከወያኔ ከርቶ መጥቶ በኢትዮጵያ ቴሌቪዥን ሁሉ ሲያስረዳ ነበር። ምክንያቱም እንጃ እንግዲህ ዘይቱን ያንደው ነው ውጭ አገር ስለሆንኩኝ ምን ያህል ለማስረዳት እንዳደረገ ግን ማስጠንቀቂያ ሲሰጥ የነበረ ነው። ዛሬ አሁን በአውስትራሊያ በስደት ውስጥ ያለ ነው። ዛሬም እስከዛሬ
እንደዚህ ነው። እዚች ላይ ጌታዬ የኔን ሐሳብ ሊሰንዘርግ ገብረ መድህን አርአያ መሬቱን ወያኔ ስለወሰደበት
ነው ብለው ነው
እነሱን ካርቶ ወጥቷል። እን እሱ ባንደበቱም ሲናገር ሰምቻለሁ። ሁለተኛ ደግሞ አማራን ካላጠፋን ትግሬ ባልታ ጠግባ ለመኖር አትችልም ተብሎ ማኒፌስቶ ሲቀረጽ ከፈረሙትና አንድ ላይ ተነበሩትም አንዱ ነው። አብርሃም ያየም በኋላ ኢትዮጵያውነት በአፍንጫዬ ይውጣ። አብርሃም ያየ ሶስት መጣፍ የሚሆን አተታዚ ፓርላማ ላይ ሆኖ ሁሉ ይናገር ነበር። በደርግ ጊዜ ኢትዮጵያውነት በአፍንጫዬ ይውጣ፣ ወልቃይት ጠገዴን ካልወሰድን ኢትዮጵያዊ ሆኜ አልቀጥልም ያለ ነው። ለስልት ነው እነሱ ለጊዜው ለስልት ወይ አንድ ጥቅም ሲቀርባቸው ነው እንጂ ኢትዮጵያውነት ይበልጥብኛል እኔ በልቼም ጠጥቼም ሊደር ዶሜንም ሊደር አብሮነት ይበልጥብኛል እኔ ነገ አፈር ትቢያ ነኝ ኢትዮጵያ ግን ለዘላለም ትኖራለች ለኔ ባልፍልኝ ለልጄ ይለፍለት ብለው አቋም የሚይዙ ሰዎች አይደሉም። ይሄን ጥቅም ፈላጊዎች ስለሆኑ አስቸጋሪዎች ናቸው። እዛ እናንተ ጋር ማሉ እኮ አሁን እዚህ አብይ የሚያስቀማ
ሃሎ ተታደስ አድማጮቻችን የቃለ መጠይቁን ጊዜን ቀጥን እንግዳችን እንደገና ካስገባን ውይይታችን ቀጥላለን። እስከዛው ድረስ በሚቀጥለው ሙዚቃ ጠብቁን። አድማጮቻችን እንግዳችን እንደገና ይተናቸዋል ውይይታችን ይቀጥላል አቶ ታዲዮስ ይጀምሩት የነበረው ወይ ተቋረጠበት ደቂቃ ጊዜ በዚህ በነ ገረምድና ራያና በነ አብርሃም ላይ ዙሪያ ላይ የነበረውን ሁኔታ ነው በሱ ዙሪያ እንግዲህ ብዙም ሰፈር ግን መሄድ የለብንም አድማጮቻችን በደንብ ተረዱት ይመስለኛል የሰውን ሐሳብ የሚጋራው ብዙ ነው እሱ ወደሚቀጥለው ደግሞ ጥያቄው ሰደውትና አሁንም ወደ አማራው ጉዳይ ይወስደናል ያማራውን የሁሉና መጥፋ ጉዳይ በቀሩት በሄሮች መካዱ ብቻ ሳይሆን በራሱ በአማራው ውስጥ እንደጓሯት ክልት ተዘሩት የበቀሉት ባንዳዎችና ጥቅመኞችም ተጠያቂዎች ናቸው ባናቱ ላይ ደግሞ በአደን የሚባል ጸረ አማራ ድርጅት ተቀምጧል አብዛኞቻችን ምን ነው በኢትዮጵያ ውስጥ መፍትሄ እንታ ከተባለ በአንኛነት የበአደም ወገድ ውስጥ ሳይ ነው ወላል ሰው እርሶ በአደን ለማራው ሁሉና ተጠያቂ ነው ለሚሉት የሚሰጡ አስተያየት አለዎት መስመሩ እርሶ ነው በዚህ ላይ አስተያየት አለዎት መስመሩ እርሶ ነው
በመሃሉ ድምጾ በደንብ አልተሰማኝም
እሺ እንደገና አንሳለሁት ጥያቄውን
ብቻ ያለ ነበርው ለመስማት ሳተካክል ጥያቄውን ጨረሱ
እሺ እንግዲህ እንደገና እንትልበል አሁን በማማራው ጉዳይ ነው ማማራው ህልውና ጉዳይ ነው የሚያነሳውት ጥያቄውን ለማማራው ህልውና መጥፋት ወይ ማሁለድ እየደረሰላለው አደጋ ስለመንግስት ኃላፊነት ብቻ ሳይሆን በስሙ ተደራይተው በስሙ ተጠሪንም ብለ የተቀመጡት በአደንም ይመለከታል የሚል ጥያቄ ለዚህ እንግዲህ አብዛኛው ሰው በኢትዮጵያ ውስጥ መፍትሄ ይምጣ ከተባለ በአንኛነት የበአደም ወገድም አንዱ አካንድ ወሳኝ ነው ይላሉ ምክንያቱም በውስጡ ባንዳዎች ጥቅመኞችና አሽከርነት የተላመዱ ስላሉበት ነው እና በርሶ ግምት ለማራው የህልውና ትግል የሚበጅ ፈሪያስ ከተባለ ትግሉ የበአደንን መወገድ የሚቀሰቅሱ ሰዎች ላይ የሚሰጡት አስተያየት አለ ትክክል ነው ብለው ይላሉ ወይስ ትክክለም የሚላሉ ሲርሶን አስተያየት
አዎ ተገቢ ጥያቄ ነው ትክክል ነው እኛም በተገኘው አጋጣሚ ሁሉ የምንለው ነው የአማራን መሬት የአማራን ርስት አማራን ከብት እየደረሰ የአማራን ንብረት እያወደመ እየሰረቀ የትግራይ ወንበዴ አዲስ አበባ መጥቶ ዙፋን ላይ እንዲቀመጥ ያደረገው የአማራ ከሃዲ መሆኑን እናምናለን። ይሄ በእርግጠኝነት የሚታወቅ ነው። በቅድሚያ ኢህአፓ ስትመጣ ኢህአፓ ትርፍራፊዎች ትግራይ ሄደው ለህወሓት አድረው የህወሓት አማርኛ ክፍል ተብለው በስማቸው እንኳን ሳይጠሩ የህወሓት አማርኛ ተናጋሪ ክፍል ተብለው እና አዲሱ ለገሰ እና ታምራት ላይነህ ላዊ ዮሴፍ ተፈራ ዋልዋን የመሳሰሉት ሌሎችም እኛ በርግን ለመጣል የተፈለገውን ነገር ሁሉ ለማድረግ ፈቃደኛ ነን ብለው እየመሩ አምጥተው አማራ ለዚህ ውድቀት ለዚህ አደጋ የዳረጉት ከአማራ ከሊበት አሉ እንክርዳዶች መሆናቸው ወደፊት ታሪክም ይመሰክራል እኛ በህይወት ያለነው ሰዎች በተግባር ያየነው ነው የራያን መሬት የወልቃይትን መሬት ወንበዴዎች ሲወስዱ የበአደን አባላት ተባባሪ ነበሩ እና ለገሰ እና አዲሱ ለገሰ እና አምራት ላይኔ አሁን ውጭ ሀገር ነው ያለው አሉ ቢነግሩኝ አልገባ ብሎኛል ያለ ሰው ነው እዚህ ፓርላማ ውስጥ እና ተጠያቂዎች ናቸው እሱ ጌታዬ ያ ይቅርና ያ ይቆይና ወያኔ አዲስ አበባ ከገባ በኋላ ኤርትራ ሄዳችሁ የኤርትራን ህዝብ ይቅርታ ጠይቁ ብሎ የላከው እንዲህ አይነት ታዛዥ የአማራ እንግዲህ ልጆችን ነው። በጊዜው ታስታውሱ እንደሆነ ኤርትራን ህዝብ ይቅርታ ጠይቁ ብሎ የላቸው ነበሩ። አስታውሳለሁ አማራ ሀገር ጠብቆ ባቆየው የኤርትራን ዳር ድንበር አምስት ደሴቶችን ባላት ደሴቶችን ከራስ ካራ እስከ ራስ ዱሜራ ሀገር ለማቆየት ኢትዮጵያ የብዙ ባህር በሮች እንድትሆን ለማድረግ በታገለው እነሱንም ከቅኝ ግዛት ነፃ ባወጣው እንደገና በደለኛ ተብሎ ይቅርታ ሄደ ጠይቅ ያለዚያ በዚች ሀገር ላይ አትኖራትም ሲለው ይቅርታ ለመጠየቅ ሄዷል። መቼም ስሙ አማራ ነው። ይሄም አማራ ነው። ሌክ ሩዶልፍ ላይ የኢትዮጵያን ሰንደቅ ዓላማ ተክሎ እንግሊዞች ከዚህ ሰንደቅ ዓላማን ነቅለ ሂድ ወደ ላይ ወደ ጥቁሮች ሀገር ወደ ጥቁሮች ግዛት ወደ መሀል ሀገር ሂድ ሲሉት ሰንደቅ ዓላማዬን ከዚህ በምንም አይነት አልነቅልም፣ መንቀል ቢኖርብኝ እንኳን ጌታዬ ዳግማዊ አጼ ምኒልክ ትእዛዝ ሲሰጠኝ ነው እንጂ አንተ ለምጻም ለኔ ትእዛዝ ልትሰጠኝ አትችልም፣ አልነቅልም ብሎ ለእንግሊዞች መልስ የሰጠውም የዳግማዊ አጼ ምኒልክ ዘመነ መንግስት የደቡብ ኢትዮጵያ ድንበር ጠባቂም አማራ ነው። ስሙ መቼም አማራ ነው። የአማራ እንግዲህ ልጅም የአማራ አንበሳም ያው መቼም ምን እንበለው አማራ እንበለው ኤርትራ ሄዶ ይቅርታ ጠይቅ የሚጠይቅም አማራ ነው። ትግሬዎችን እየመራ ወልቃይ ጠገደን ጎንደርን ጎጃምን አስይዞ በሸዋ በኩል አዲስ አበባ ድረስ መርቶ አምጥቶ ሁለተኛ ዜጋ ሆኖ የተቀመጠውም ለስሙ የአማራ ክልል ገዢ ተብሎ በየጊዜው በፈረቃ የስልጣን ላይ ስልጣን ከተባለ እየወጣ ደሞዝ እየበላ የተቀመጠውም አማራ ነው። እንግዲህ ምን ይደረግ እንደዚያ ነው። እና አሁን ለተጠየቅኩ ጥያቄ አማራን ለማስጠቃት የአማራ ከሃዲዎች ትልቁ ሚና ተጫውተዋል። እኔ አሁን ሰሞኑንም በተጠየቅኳቸው አንዳንድ ዩቲዩቦች ላይም አስተያየትን ሰጥቻለሁ። አሁን ራሱ የአማራ ብልጽግና የሚባለው ውስጥ ውስጡን ምን እንደሚሰራ አናውቅ። በሰለምት በወልቃይ ጠገዴ በራያ ላይ እኔ እጠራጠራለሁ ውስጥ ውስጡን ከትግራይ ወንበዴዎች ጋር ውይይትም ሊከፍት ይችላል። በጣም ነው የምጠራጠረው። ህዝብ ሳያውቅ የአማራ ፋኖ፣ የአማራ ልዩ ኃይል፣ የአማራ ሚሊሺያ፣ የአማራ ፖሊስ፣ የአማራ ልጆች የትም ቦታ ያሉት በዚህ ሁኔታ ላይ በንቃት መከታተል አለባቸው። ፕሮፌሰር አስራት ወልደየስ ነፍሳቸውን ይማረውና ከኔ በፊት ከብዙ አመታት በፊት ከመሞታቸው በፊት አማራ የሚያስጠቃ የአማራ ሆዳም ነው ብለው እኮ ተናግረዋል። እኔ አሁን እሳቸው ያሉትን በትንሹ እደግማለሁ እንጂ ከኔ የበለጠ እውቀት፣ ከኔ የበለጠ ልምድ፣ ከኔ የበለጠ ትምህርት፣ ከኔ የበለጠ የሞራል ጥንካሬ የነበራቸው ቆራጡ የአማራ ልጅ አስራት ወልደየስ ይህንን ከብዙ አመታት በፊት ተናግረዋል። እና ምን ይደረግ መቼም ሁሉም አማራ በአቋሙ በጥንካሬው በብቃቱ እንደ አባቶቹ እንደ አያቶቹ እንደ ቀትር እባብ እየተወረወሩ በባዶ እግራቸው ዳር ድንበር እንዳስከበሩ ከዚያም ውጪ ደግሞ በሁለገብ አስተዋጽኦአቸው በስነ ጽሑፍ፣ በስነ ስዕል፣ በሙዚቃ፣ በቅርጻ ቅርጽ እና በሌሎችም ለሀገር ከፍተኛ አበርክቶ እንዳደረጉ ተማሮች ለመሆን አልቻለም። ግን በሂደት ይህ ሁኔታ በትግል ሊስተካከል ይችላል ባይ ነኝ። የዘመኑ ሁኔታ እየተለወጠ ጥቅም ማሳደድ ብሔራዊ ስሜትን አውቆ መግደል ችግሮችን በጽኑ አቋም ለመጋፈጥ አለመፈለግ እለታዊ ተድላና ደስታ ማሳደድ በአማራ ውስጥ ሰርጎ በመግባቱ የአማራ ልጆች ወደዚህ ድክመት ደረጃ እንደወረዱ ይሰማኛል። ሆኖም አሁንም የመደራጀት የመቀራረብና የመናበብ ቆርጦ ያለመነሳ ሁኔታ ነው እንጂ አሁንም እኔ በግሌ በዜግነት በአማራ ላይ ከፍተኛ ተስፋ አለኝ። ወጣቱም በድንገት ይነሳል ብዬ ተስፋ አረጋለሁ። አሁንም ቢሆን ኢትዮጵያዊነት አነሰም በዛም ጎልቶ የሚታይበት በአማራ ህብረተሰብ መካከል ነው። አማራ ዘረኝነትን አያውቅም። ዘረኛን ቢሉትን ስልቱን አያውቀው። አማራ ከኔ ክልል ሰው ይውጣ ብሎ አያውቅም። ከቀድሞ ዘመን አንስቶ አማራ በኔ ክልል ትዳር መስርቶ ሚስት አግብቶ ልጆች ወልዶ ከኔ ከአማራው በስተቀር ሌላ መኖር አይችልም ብሎ አያውቅም። ማንዝ ተጉለት ምንጃር ውስጥ እዛ ትዳር መስርተው ከደቡብም ከምስራቅም ከምዕራብም የመጡት ሁሉ እንደነበሩ በቅርብ አውቃለሁ። ወደ ጎጃም፣ ወደ ጎንደር፣ ወደ ወሎ በርግጥ አልሄድኩም፣ በውል አላውቅም። ግን እዚህ ሸዋ አካባቢ ያሉትን አውቃለሁ። በአማራ አካባቢ ያሉትን በአማራ አውራጃዎችና ወረዳዎች ውስጥ ያሉትን ደቡብም አካባቢ ከህዝብ ጋር ተመሳስለው ይኖራሉ። ኦሮሞ ክልልም አርሲ ባሌ ውስጥም እንደዚያ ነው። አሁን ሳይሆን ጥንት የኦሮሞን ታሪክ የጻፉት አባባዬ ብር ማርያም ገምጎፋ ውስጥ ነበሩ። ብቻቸውን ነበሩ? እኛ መነኩሴ ከብዙ አማሮች ጋር እንደነበሩ መገመት ይቻላል። እኚህ ሰው በኋላ የአጼ ገላውዲዮስ የንስሐ አባት የሆኑ ተጽፎ መጽሐፍት ላይ አይቻለሁ። እና የአማራ ልጆች የተሳሳቱት ለአማራ በማይጠቅም አልፎ ተርፎም ለኢትዮጵያም በማይበጅ መንገድ ለዕለታዊ ጥቅም ለጊዜያዊ ደስታ ራሳቸውን የቀየሩ ሁሉ ወደ ድሃውና የአገር ባለውለታ ወደ ሆነው ወደ ሰፊው የአማራ ህዝብ ተመልሰው አቋማችን ማስተካከል ይጠበቅባቸዋል። ጊዜው አሁን ነው፣ ዛሬ ነው። የአማራ ትንሳኤ የኢትዮጵያ ትንሳኤ ነው። የአማራ ውድቀት የአማራ መዳከም የኢትዮጵያ መዳከም ነው። አማራ ደግሞ ሰው እንዲጠልቶኛል እንዲተብያለሁ ሁሉም በኔ ላይ ተደራጀብኝ እነን ወራሪ እንደ ነፍጠኛ ቆጠረብኝ ቆጠረኝ ብሎ ማሰብ የለበትም። ነፍጠኝነት ኩራት ነው። ነፍጠኛ ሀገር ጠብቆ ያኖረ ነው። ነፍጠኛ ለራሱ ሳይኖር የምች መድኃኒትና የፍየል ሞራ ይዞ በአራቱ ማዕዘናት እየተወረወረ ሀገር የጠበቀ ነው። ነፍጠኛ ማለት ዳግማዊ አፄ ምኒልክ ናቸው። ነፍጠኛ ማለት ፊታውራሪ ገበየው የአድዋው ጀግና ነው። ነፍጠኛ ማለት ደግሞ አማራ ብቻም አይደለም፣ ደጃች ባልቻ አባ ነፍሶን የመሰሉ ጀግና ነፍጠኛ ነበሩ። ሌሎችም ነፍጠኛ ማለት ራስ ሙልጌታ ይገሉም የመሰሉ ከጣሊያን ጋር የተዋጉ የወደቁ ናቸው። ነፍጠኛ የሀገር ባለውለታ ነው። ኢትዮጵያን ለማዳን አሁንም ነፍጥ የግድ ነው። ነፍጥ ተመኛ ነው፣ ነፍጠኛ ተቋሽ ነው። ነፍጠኛ በባዶ እግሩ በጠበቃት ሀገር ላይ ነው ዛሬ ሁሉ ዘረኛ አማራን የሚያሳድደው አማራን የሚገለውና አማራ ራሱ ስለ ታሪኩ ስለ ባህሉ ለሀገር ስለዋለው ውለታ ለኢትዮጵያ ስላበረከተው ሁለገብ አስተዋጽኦ ትክክለኛ ግንዛቤ ሊኖረው ይገባል። አማራ ራሱ በቅድሚያ ስለዚህ ደረቱ ነፍቶ እኔም ነፍጠኛ ነኝ ኢትዮጵያን ጠብቄ ያቆየኋት ነገም አስፈላጊ ከሆነ ለሀገሬ እሰዋለሁ እሞታለሁ የግድ በጠመንጃ ብቻ ሳይሆን በሌላም በዲፕሎማሲም በፖለቲካም ሀገሬን ከውድቀት አድናለሁ ብሎ ደረቱን ነፍቶ ቆርጦ መነሳት አለበት እንጂ መሸማቀቅ የለበትም። እኔ ራሴ የነፍጠኛ ልጅ አይደለሁም፣ የአርሶ አደር ልጅ ነኝ። እኔ ራሴን ጠመንጃ እንዴት እንደሚተኮስ በዚህ ዕድሜ እስከዛሬም አላውቅም። ግን ነፍጠኛ የነፍጠኛ ልጅ ቢሆንና ሰው እንደዚህ አንተ የነፍጠኛ ዘር ነፍጠኛ ልጅ የሚለኝ ቢሆን እንደውም ኩራት እየገፈጠረኝ ያላጃቢ አልሄድም እስከ ማለት እንደምደርስ ነው የሚሰማኝ። ስለዚህ ነፍጠኛ የኢትዮጵያ ኩራት ቅርስ ነው። ኢትዮጵያንም ባስፈላጊው መስዋዕትነት ሁሉ ተጠብቃ ትኖራለች። ባጭሩ ወደ ከፍተኛው ጥያቄ ልምጣና ከአማራ መካከል የተሰገሰጉ እንክርዳዶች፣ ከአማራ መካከል የተወሸቁ መንፈሰ ልጆች፣ ከአማራ ህብረተሰብ መካከል ተደብቀው ጊዜያዊ ጥቅምና ዕለታዊ ደስታ የሚያሳድዱ ወደ ሰፊው የአማራ ህዝብ ተመልሰው የአማራ ሞት የነሱ ሞት መሆኑን ተረድተው ትግሉ የሚጠይቀውን መስዋዕትነት ሁሉ ለመክፈል መዘጋጀት አለባቸው እላለሁ። በኔ በኩል እንደዚህ ነው የሚረዳው።
በጣም ጥሩ። እሺ አቶ ታዲ በጣም በጥሩ ሁኔታ ያስቀመጡት። እንግዲህ እስቲ የጊዜ ምጥረት እንዳጋጥመኝ ወደ ሌላ ጥያቄ ልሄድ። በጣም ያስደስትና ቆንጆ ሆነ ትምህርታዊ ማብራሪያ ስለሆነ እኔም በተሰጥኦ ነው ማንተን ማዳመጥዎት። ለማንኛውም እስቲ ወደዚህ ወደ አማርኛው ጉዳይ እንመለስና ላለፉት 3 አመቶች ብቻ በአማራው ላይ የተፈጸመ ያለው ሞት፣ መፈናቀል፣ መሰደድ ዘግናኝነቱ የሰው ልጅ ከሚችለው በላይ ሆኗል። ጭካኔ ድንበሩን አልፏል። እውነትና ያገር ካልና አማራው እየጠፋ ኢትዮጵያ ማቆየት አይቻልም። በአማራው ሞት ኢትዮጵያ ልትቆምም አትችልም። ገዢዎቿ ባህሪያቸውን ሊለውጡ ፈቃደኞችም አይደሉምና አማራጩ ምንድነው ይላሉ? በዚህ ዙሪያ ላይ
አማራጩ አማራ አንድነቱን ማጠንከር አለበት። ምንም ሌላ የተለየ ፎርሙላ ሌላ ተመር አይኖርም። ጌታዬ አንድ ሰው ዋና ለመማር ከፈለገ ውሃ ውስጥ ዘሎ ከመግባት በስተቀር ሌላ ምን ይደላል? እንደዚያ ማለት ነው። ኢትዮጵያን ለማዳን ከተፈለገ ላቁንና ያደርባለው ለታ የሆነውን ያማራንም ህልውና ከነክብሩ ከነግርማ ሞገሱ ጋር ለትውልድ ለማስተላለፍ ከተፈለገ በአገር ውስጥም በውጭም ያሉት አንድነታቸውን አጠንክረው በቅድሚያ የተወሰነ ህዋ አዘጋጅተው በህዋሱ ዙሪያ ሌሎች እየተጨመሩ አስፈላጊውን መስዋዕትነት ትግሉ በሚጠይቀው መንገድ ትግሉ ለመወጣት ራሳቸውን ከማዘጋጀት ውጪ ሌላ ምን መንገድ ይኖራል? እኔ ባስብ ሌላ መንገድ የለም። ትግሉ ምን ይጠይቃል? ትግሉ ጦር መሳሪያ አንግበን በረሃ እንድንገባ ይጠይቃል? ትግሉ በዲፕሎማሲ ከፍተኛ ውይይት እንድናካሄድ ይጠይቃል? ትግሉ መደራጀትን ይጠይቃል? ትግሉ ምን ይጠይቃል? ከመልስ ሌላ ዘር መምጣት አይችልም። እኔ ብቻ መኖር አለብኝ የሚል አቋም እንዲወስድ አማራን ያስገድደዋል። የትግሉን ይዘት መርምሮ ፈትሾ ለትግሉ ውጤታማነት አስተዋጽኦ ሊያበረክት የሚችል አቋም ይዞ በዚያው መስመር መሄድ ነው። ድሮ የቤተ ክህነት ትምህርት ብቻ የተማሩ የአማራ ልጆች 6 መጽሐፍ ጽፈው አልፏል። በ13ኛው መቶኛ ክፍለ ዘመን እኮ የአማራ ልጅ ደራሲ ነው በታሪክ ላይ አለ። እኔ አንብቤያለሁ። አሁንም በሃያኛው መቶኛ ክፍለ ዘመን መዝገበ ቃላት የጻፉ ይሄ ስዕል የሚባለው ፓርላማ ውስጥ ያለው ምን በየቦታው ያለው የስዕል አፍሬል ቅርጽ የሚባለው ሁሉ እኮ የአማራ ስራ ውጤት ነው። በውስን ደረጃ ምናልባት አንዳንድ በጊዜው ህሊናቸውን ከአማራ ቋም ጋር ያስተካከሉ የትግሬ ተወላጆች ይኖሩ እንደሆነ አላውቅም። ግማሽ አማራ ግማሽ ትግሬ የሆኑ ይኖሩ ይሆናል እንጂ አብዛኛው የአማራ ውጤት ነው። በመላው ኢትዮጵያ ያሉ ከተሞች የተቆረቆሩት አማራ ነው። ከተማ መቆርቆር ራሱ ስልጣኔ ነው። ይህን ሁሉ የሰራ አማራ እንዴት አሁን ትላትና እሱ ጠመንጃ ባስተማራቸው መናኛ አርመኔዎች እንደው ልብስ እንኳን መልበስ የማያውቁ በአመት ገላቸውን አንድ ጊዜ በማይታጠቡ አሁን ትላንት እሱ ያሰለጠናቸው መልሰው እንዴት እሱን ይዘሉታል? ይሄ የአማራን ልጅ ሊያመው ይገባል። እንኳን የአማራን ልጅ እኔን ያመኛል ሳስበው። ከልክ በላይ ማየት ለእኔም አይገባኝም። እና ይሄ ሊሰማው ይገባል ለአማራ። አማራ ቆጦ መነሳት አለበት፣ መተባበር አለበት። ወደ ቀጥታ ጥያቄው ልመለስና እሱን ደረጃ ጥቂት ቆራጦች ለመስዋዕትነት መነሳት አለባቸው። በእነሱ ዙሪያ ልጅ ቆራጦች ካንተ ከጎበዱ ጋር እሞታለሁ ብለው መሰብሰብ አለባቸው። እንደዚያ እየተባለ እየተደራጀ በሌሎችም ባንድ እየተፈራ ሲሄድ አማራም ይነሳል፣ ኢትዮጵያም ትነሳለች። አሁን ባለበት ሁኔታ ምንም ይባል ምን ኢትዮጵያ ወደ ውድቀት እየሄደች ነው። ምርጫም ተባለ፣ ቋሚ መንግስት ይቋቋማል፣ ምን ተባለ፣ ሁሉም ኢትዮጵያን ወደ ውድቀት የሚወስድ እንጂ ታላቋን ኢትዮጵያን ለትውልድ ለማስተላለፍ የሚያስችል መሰረት የለምና በዚህ መልኩ መሆን አለበት። እኔ ሁልጊዜም የምናገረው ነገር አለ። ቴዎድሮስን ማን ነው የሾመው? ከመሬት ብድግ ብሎ ተነሳ፣ ሌሎች ተከተሉት። ብዙ አውራጃዎችንና ክፍላት ሀገርን በጊዜው ተቆጣጠረ። እንግሊዝ ሲመጣ ድረስ ቴዎድሮስ እንግዲህ የኢትዮጵያ ንጉሠ ነገሥት ሆነው ይገቡ ነበር። በኋላ ሰራዊታቸው አልፎ አልፎ ቢከዳቸውም መቅደላ ላይ ራሳቸውን እስኪገሉ ድረስ ኤምፐረር ቴዎድሮስ ሰከንድ ተብለው ይታወቃሉ በታሪክም። እና ቴዎድሮስን ማንም ከመሬት ጎትኩቶ አንስቶ ጦር መጣን አለብህ ያለው አልነበረም። በራሱ ተነሳችነት ተነሳ፣ ጎበዘ፣ ሌሎች ተከተሉት። ሀገር አዳን ለምን መሳፍንትን ለውጦ አንዲት ኢትዮጵያን ለመፍጠር ቆርጦ ተነሳ። ምኒልክን ማን ነው ያነሳው? ማን ነው የኛ ንጉሥ ትሆናለህ ያለው? በተረታቸው፣ በብልሃታቸው፣ በአስተዋይነታቸው አባታቸውም የሸዋ ንጉሥ ስለነበሩ ዘራቸውም ማረድ አዝማች የተባሉ በሸዋ አካባቢ ያስተዳድሩ ስለነበር እሳቸው ደግሞ ቅኝ ገዢ በምዕራብ በምስራቅ በደቡብ እየመጣ ነውና እኔ ታላቋን ኢትዮጵያን እመራታለሁ ከቅኝ ግዛትም ዙሪያዬን በሙሉ አድናለሁ። ቀደምት የኢትዮጵያ ነገስታት እነ ዘርዓ ያዕቆብ እና አምደ ጽዮን የሚገዙትን ግዛት መልሼ ዩኒፋይድ የሆነች ታላቋን ኢትዮጵያን እመሰርታለሁ። ሀብት አልፈልግም፣ ጥቅም አልፈልግም፣ መሬት አልፈልግም፣ እግዚአብሔር በሚወደው መንገድ ህዝቤን አስተዳድራለሁ ብለው ተነሱ፣ አደረጉ፣ አለፉ። በቃ ለማንም ማንም ሌላ ብቃት የብቃት መንገድ ሊያሳይ አይችልም። የራሱ ህሊና፣ የራሱ ስነ ልቦና፣ የራሱ እምነት፣ የራሱ አላማ፣ የራሱ ውስጣዊ ቁርጠኝነት ነው የሚያሳሰው። እና መፍትሄው ምንድን ነው ለተባለው ጥያቄ መፍትሄው ትንሽ ሰው አስፈጥሮ በዙሪያው ሌሎችን እየጨመሩ 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 አማራንና ኢትዮጵያን ከጠቅላላ ውድቀት በማዳን ታላቋን ኢትዮጵያን መስረት በአፍሪካ ውስጥ የምትፈራና ተጽዕኖ የምታሳድር ኢትዮጵያን ትውልድ ለማስተላለፍ ቆርጦ መነሳት ነው ጌታዬ። ሌላ ምን ይኖራል? ናቹራል ሳይንስ አይደለም እና ፎርሙላ የለውም፣ ሂሳብ የሂሳባዊ አካሄድ የለውም። የዓላማ ጥናትና ቁርጠኝነት ብቻ ነው ለውጤት የሚያበቃው ይላለው የኔ ጌታ።
በጣም ጥሩ አትስ። በጣም 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 ሰፊ ማብራሪያ ትምህርታዊ ማብራሪያን ሰጥቱን። እንግዲህ ልቦና ያለው ይስማ። እስቲ ወደ ምርጫው ቅድም ተቀሳ አድርገውስ ነበር ስለ ምርጫ ላንሳና በወያኔ ዘመን ምርጫ ቅርጫ በመሆን ሲስተናገድ ነው የነበረው። ዛሬም በዚያ በወያኔ ህግ የሚመራው የዶክተር አብይ አገዛዝ ያሰማራቸው አጋሮቹን አሰልፎ ምርጫ አካሄዳለሁ እያለ ነውና ስለ ምርጫው ያለው አስተያየት ምንድነው? ነካርገውታል በዚሁ ጋር ያይዘው አንዶ ለመጨመራል። በትናንትናው ለት ይመስለኛል የተወሰኑ ፓርቲዎች አዲስ አበባ መግለጫ አውጥተዋል። አብን ይዘማ ድርጅቶቹ እንኳን አንድ ላይ እንዴት እንደሚሰሩ አይታወቅም። ስጋታቸውን ገልጸዋል ስለምርጫው ብለና ብዙ ሰው እርግጥ ጨዋታ ነው ይያለ ነው ከሰላም ማጣቱ የሰዓት ላፊዎች በያገው ታውጇል። የት ቦታ እንደሚካሄድ ምርጫውም ከቀን ወደ ቀን አገሪቷ እየጠበበች ነው የመጣችው። የማይደረግባቸው ቦታዎች እየሰፉ ነው የመጡትና ስለዚህ እስቲ ያለውን አስተያየት እንዲሁ ባጠባባል ሁኔታ ቢያጋሩን።
ስለምርጫ እኔ በግሌ በኢትዮጵያዊነቴ እንደ አንድ ዜጋ ሲልም ዶክተር አብይ ስልጣን ላይ እንደወጣ የሽግግር መንግስት ይቋቋማል ብዬ ነበር። አልተቋቋመም። ህጉም ህገ መንግስቱም ይታጠፋል፣ ፓርላማም ይፈርሳል፣ ጊዜያዊ አዋጅ ታውጆ የሽግግር ስርዓት ይመጣ ይሆናል ብዬ አስቤ ነበር። ያንን አላደረገም። በኋላም በየአጋጣሚው የሽግግር መንግስት ይቋቋም የሚል አስተያየት ሰጥ ነበር። ያን ሁሉ አልተቀበለም እና እሱ በፈለገው መንገድ ሄዷል። የእሱ ስርዓት በመረጠው በቀድሞ አገዛዝ ህገ መንግስት ላይ ተመስርቶ ምርጫ ለማካሄድ ተዘጋጅቷል። እኔ በግሌ አልመርጥም፣ እጩም ለመሆኜ እንቀርብ አልፈልግም። ህገ መንግስቱ ተረቆ የኢትዮጵያ ህዝብ በዚህ ህገ መንግስት ይተዳደራል ተብሎ ህገ መንግስቱ ጸድቆ ለህዝብ ቀርቦ ተጨብጭቦ ሁሉ ነገር በዚያ ህገ መንግስት መሰረት መካሄድ አለበት እንጂ በወያኔ ህገ መንግስት ላይ ተመስርቶ መካሄድ ስለሌለበት እኔ በኢትዮጵያዊነቴ ሀገሬ መኖር እችላለሁ፣ በሀገሬ ኖሬ በሀገሬ መሞት እችላለሁ፣ መፍትሄ ነው። ነገር ግን አልመጥም አልመረጥም የሚል አቋም ይያለው። ምርጫው ቢካሄድም የእንጀራ ፓርላማ ይቋቋማል፣ የሙስና መንግስት ይመሰረታል፣ ሌላ ምንም አይሆንም። መሬት የሚዘርፍ ስልጣን ላይ ስልጣን ለመጨመር የሚሯሯጥ ሀብት በተገኘ ቀዳዳ ሁሉ ለማግኘት ለመሰብሰብ የሚሯሯጥ ባለስልጣናት የመንግስት ሹማምንት ይሆናሉ። ፓርላማ የገቡትን በሳምንት ሁለት ሶስት ጊዜ ቀርበው አሁን እንዳለው እንቅልፋም ፓርላማ ምንም ከዚህ ፓርላማ ባልተለየ ሁኔታ ወሬ ያወራሉ። ዶክተር አብይ እንደ ዩኒቨርሲቲ ፕሮፌሰር የራሱን ብልጠትና ስልት ተጠቅሞ ሌክቸር እያደረገ እየጨበጨቡ ወደ ቤታቸው እየገቡ በስርፍታታቸው የወጣትነት እድሜ ያላቸው ትምህርታቸውን ይከታተላሉ። የራሳቸውን ቤት አከራይተው በመንግስት ቤት ውስጥ ይሆናሉ፣ ደሞዝ ያገኛሉ። ስራ አጦችም ልጆቻቸው ቦታ ያስይዛሉ፣ ምስቶቻቸው በፕሮሞሽን ትልቅ ስልጣን ላይ እንዲወጡ መነሻ የሚሆኑ ቦታዎችን ይይዛሉ። ወደ ቻይና እና ወደ አንዳንድ ሀገሮች ልጆቻቸው ወይም ወንድሞቻቸው ስኮላርሺፕ እንዲያደርጉ እንዲያገኙ ከማድረግ በስተቀር ለኢትዮጵያ ተቆርቋሪ የሆነ መንግስት ይመጣል ብዬ አላምንም። መጀመሪያ ምርጫው መላውን ኢትዮጵያ አካክተም ሁለተኛ ካለፈው ከወያኔ ስራ በፍጹም ባልተለየ ሁኔታ ይቀጥላል። ቅርጹን ይቀየር ይሆናል፣ ይዘቱ ያው ይሆናል። እና የእንጀራ ፓርላማ ያልኩት እንጀራ የሚበሉበት ያው ኑሯቸውን የሚያሻሽሉበት መሬት ላይ ተጨማ መሬት ላይ መሬት የሚያገኙበት የራሳቸውን ቤት አከራይተው በመንግስት ቤት የሚኖሩበት ሁኔታ ዴሌጌሽን እየመሩ ውሎ አበል እየተከፈላቸው አንዳንዶች አውሮፓ አሜሪካ የሚሄዱበት ሁኔታ ሀገር ውስጥም እንዲህ ያለ ቦታ ሄደው ጎበኝተው መመሪያ ሰጡ የተባለ እየተቀለበ ውለው ተመልሰው በመንግስት መኪና እየዞሩ ህዝብ በገበረው ገንዘብ በተገዛ መኪና ኢትዮጵያን ልዩ አውራጃዎችና ክፍላት ሀገር እያዩ ተመልሰው መጣው አዲስ አበባ ውስጥ የሚዝናኑበት ሁኔታ እንጂ ከአምር ሰርተው መስዋዕትነት ከፍለው ምሳሌ ሆነው ራሳቸውን ዝቅ አድርገው ህዝቡን ከፍ አድርገው የበታቾቻቸው እነሱን ተከትለው ለህዝብ ህይወታችንን እንሰጣለን አንዶንን ኢትዮጵያን እናድናታለን የሚል ፓርላማ ፈጽሞ አይመጣም። ሌሎች ደግሞ እነዚህ ተቃዋሚ ፓርቲ ተብለው አሁን የተሰበሰቡት እንዲሆን ተቃዋሚነት ምን ማለት እንደሆነ ትርጉሙንም አያውቁ። ተፎካካሪም አይደሉም ተቃዋሚም አይደሉም። አንዳንዶች ምናልባት ምርጫ ስንወዳደር ወደ መንግስት ቀረብ እንላለን በምርጫ ብንሸነፍም አንድ ቦታ ስራ አስኪያጅ ምክትል ሚኒስትር ሚኒስትር ደኤታ ተብለን እንሾማለን በሚል ያው የግል ህይወታቸውን እያሰቡ ነው ለውድድርም የሚቀርቡ እና ትርጉም የለሽ ምርጫ ነው፣ ውጤት የለሽ ምርጫ ነው። ነገ ነው የምርጫ ውጤት የሚሰማው። እኔ ካልኳት የተለየ ነገር በዚች ሀገር ላይ እንደማይመጣ አሁንም ደጋግሜ ለመናገር እደፍራለሁ። የእንጀራ ፓርላማ ነው፣ የሙስና መንግስት ነው። ነገ መስከረም ላይ የምናያው ነው። አራት ነጥብ ጌታዬ፣ ሌላ
በጣም ጥሩ አውቴ ትንቢት አይደለም ይሄ፣ እውነት በመሬት ላይ ያለ ነገር ሀቅ ነው። ትክክል ነው ያስቀመጡት። እስቲ አንድ ላይ ደግሞ ለየት ያለ ጥያቄ ላንሳ። ሰዓታችንም ብዙ ተራምደናልና ጠባቅ ደቂቃዎች ነው የቀሩኝ። ስለ ሻቢያ ጉዳይ ስላንሳ፣ የዘሬቱን ኢትዮጵያ የፖለቲካ ፍኖተ ካርታ የሚቀየሰው ካስ
ደምጾ ትንሽ
እሺ፣ ደከመ። እሺ እስቲ ብዙ ደቂቃ ስትነጋገር ስል በጣም ለመጮ ሞክራለሁ። አሁን ይሰማዋታል?
ይሰማኛል።
እሺ፣ ስለ ሻቢያ ጉዳይ ነበር ያነሳሁት ጥያቄ፣ ወደ መጨረሻው ተዳርሰናል እና የዛሬቷን የኢትዮጵያን የፖለቲካ ፍኖተ ካርታ የሚቀየሰው ከአስመራ ነው የሚሉ አሉ። የሻቢያው መሪ ከዶክተር አብይ ጋር ስለሚያደርጓቸው ውሎ ሽርክና ሆነ ማንም ተራ ዜጋ የሚያውቀው ጉዳይ የለም። ኢትዮጵያን ለመከራ ያዳረጋ ጸረ ኢትዮጵያ ቡድን ተመልሶ በትግሬዎች ችግር መተካቱ ብቻ ሳይሆን አብይና ሻቢያ ኢትዮጵያና ኤርትራን ለማጣመር እየሰሩ ነው ይባላል። በዚህ ዙሪያ ያለው አስተያየት እንግዲህ ተገቢ ከሆነ ጥያቄውን ሊተቹበት ይችላሉ፣ ካልሆነ መዝለልና ወደሚቀጥለው እንሻገር እንችላለን። መስመሩ እርስዎ ነው።
አዎ፣ በመካከላቸው ምን እንዳለ ማወቅ አይቻልም ጌታዬ። አሁን ትግራይ ውስጥ የሻቢያ ሰራዊት መግባታቸው አሁን ቅርብ ጊዜ ነው ዶክተር አብይ የነገረን። ብዙ ሰዎች ቀደም ብለው ይናገሩ ነበር። አሁን በሁለቱ መካከል ኦፊሻሊ የመከላከያ ስምምነት አልነበረም፣ በግልጽ አልተነገረም። አሁን ግን ሁለቱም እየተቀራረቡ ነው። እኔ ሳስበው እንዱ ቁጭ ብዬ እንደ ተመልካች እንደ ታዛቢ ኤርትራ አሁን በጣም ችግር ላይ ናት። ህዝቡ የሚላስ የሚቀመስም የለውም። ውጭ ሀገር ያሉ የኤርትራ ተወላጆች በሚልኩት እህልና ገንዘብ ነው የሚኖረው። ስለዚህ የኤርትራ ወንበዴዎች ወይም የኤርትራ የሻቢያ አባላት ከኢትዮጵያ ጤፍም ይፈልጋሉ፣ እህልም ይፈልጋሉ፣ ቡናም ቀደም ብሎ በውያኔ ጊዜም ዘርፈው ነበር። ቡናና የመሳሰሉትን ይፈልጋሉ። ያለዚያ በቁልቋል ብቻ ማኖር ስለማይችሉ ወደቦቹ አስተካከው ወደቦቹን በቀላል ዋጋ በተለይ ያሰጎደን በቀላል ዋጋ ለአብይ ፈቅደውለት እንደ ውጭ ዜጋ ሳይሆን እንደ ኢትዮጵያዊ ሆነው ከኢትዮጵያ ውስጥ እህል ምን እየጫኑ ለመውሰድ የቋመጡ ይመስለኛል። የችጋር ጉዳይ ነው እነሱን ቀረብ ቀረብ እንዲሉ ያደረጋቸው። በጣም ችግር ላይ ናቸው እና ወደፊት የሚሆነው ግን ለማወቅ አይቻልም። የትግራይ ተወላጆች እየደከሙለት እንዲሄዱ ከሻቢያ ጋር ወዳጅነት መፍጠሩ ይጠቅመኛል ብሎ ዶክተር አብይ አስቦም ሊሆን ይችላል። ዶክተር አብይ በሌላም በኩል ግብጽ ያቀረበችውን ጥያቄ የኤርትራ መንግስት አልተቀበለም የሚሉት ወሬ አለ። አይሮፕላን ወይ ሌላ የጦር ኃይል
ማድረግ ማጮቻችን እስቲ እንግዳችንን እንደገና ለማስገባት ሞክራለን። ውይይታችንን ለማጠቃለል እንደገና አሳቸው ማስገባት አለብኝ እና እስከዚያው እንደ በፊቱ ደቂቃዎቻችን በሚከተለው ሙዚቃ ጠብቁን። አድማጮቻችን እንግዳችንን አሁን መልሰን አግኝተናል። ውይይታችን የተቋረጠው አቶ ታዲዮስ በዚህ ያማነው የግብጽን በግብጽ በኩል የቀረበውን ወል የኢትዮጵያ መንግስት አልተቀበለውም የሚል አስተያየት እየሰጡ ነው። የቴሌፎን መቋረጥ ያጋጠመንና እሱን ተስተካክሎ ያለውን አስተያየት ያለውን አስተያየት ጨምሩበትና ወደ ቀጣዩ መጨረሻው ጥያቄን እንሸጋግራለን።
እሺ አይ ግብጽን ያነሳሁት ግብጽ እንግዲህ የኢትዮጵያ ታሪካዊ ጠላት ናት። ምንም እንኳን የኢትዮጵያ ባፓሳት እዛ የተቀቡ ይመጣሉ ቢባልም ለኢትዮጵያ መልካም ተመኝታ አታውቅም። የአባይን ምንጭ ለመቆጣጠር ፍላጎት ስላላት አሁን ግን ኢትዮጵያ በምትገኝበት ደረጃ ኤርትራን መጠቀሚያ አድርጋ የጦር ሰፈር ኤርትራ ውስጥ ለማግኘት ፈልጋ የኤርትራ ማይል ያንን የተቀበለው አይመስለኝም አልተቀበለም ይባላል። ይህ ሁኔታ እንግዲህ ከዶክተር አብይ ጋር ወዳጅነቷን እንዲታጠብቅና ዶክተር አብይም ግብጽ ኤርትራን ሊያምናት እንደቻለ ይገመታል። ወደፊትም የዚህ የምስራቅ አፍሪካ ሁኔታ በምን መልክ ሊቀጥል እንደሚችል ለመተንበይ ስለማይቻል ዙሪያውን ሶማሊያና ጅቡቲንም ጨምሮ የአረብ ሊግ አባላት በመሆናቸው አንዲት ወዳጅ ኤርትራ እንኳን ትኑረኝ በሚል አቋም ይመስለኛል። ኤርትራ ግን ለኢትዮጵያ ወዳጅ ለመሆን ፈልጋ ሳይሆን ችግር ስላለባት፣ በተለይ የምግብ ሰብል ችግር ስላለባት ከኢትዮጵያ እህል ትፈልጋለች። ወደቡንም በቀላል ዋጋ ፈታ ለኢትዮጵያ ከኢትዮጵያ ለማግኘት ትፈልጋለች። ጤፍም ጥራጥሬም ወደ ኤርትራ ለመጫን በሂደት ፍላጎት አላት። የኤርትራ አንዳንድ ሀብታሞችን በኢትዮጵያ ውስጥ አንዳንድ ነገር ኢንቨስት እንዲያደርጉ ፍላጎት አላት። የመከላከያ ስምምነት በግልጽ በኢትዮጵያና በኤርትራ ውስጥ ለመኖሩ ምንም አልሰማሁም። ግን ሱዳንም ግብጽም የኢትዮጵያ ጠላት ስለሆኑ በላይ በኩል ደግሞ የትግራይ ወንበዴዎች ለኢትዮጵያ መልካም ስለማይመኙ ኤርትራን ትንሽ በጊዜያዊ ወዳጅነትን ቢሆን ሊያዛትና ከኔ በኋላ የሚመጣው መንግስት ደግሞ ሁኔታዎችን እንደ ባህሪያቸው ያስተናግድ የሚል ይመስለኛል። እና አሁን ባለው ሁኔታ ኤርትራ የበላይ ሆና ትላንት ከኛ የተገነጠለች አንዲት ጠቅላይ ግዛት፣ አንዲት ክፍለ ሀገር፣ ኢትዮጵያ ደግሞ የበታች ሆና የሚያደርጉት ግንኙነት ካለ መቃወም አለብን። ግን ይህ ሁኔታ በግልጽ አልታየም። አልታየም ስንልም ግን ያለ ኢትዮጵያ ፈቃድ የኤርትራ ሰራዊት ወደ ኢትዮጵያ መግባት ራሱ ኢትዮጵያን መናቅ ነው፣ የኢትዮጵያን መንግስት መናቅ ነው። ኢትዮጵያ 115 ሚሊዮን ህዝብ ያላት ትልቅ ሀገር ነች። የአፍሪካ ሀገራት አንዳቸውም ነፃ ሳይወጡ በሊግ ኦፍ ኔሽንስ የነበረች በኋላም የተባበሩት መንግስታት ድርጅትን በፍርማዋን የመሰረተች የምስራቅ አፍሪካ ሀገር ነች እና አሁን ያለው የኤርትራና የኢትዮጵያ ሁኔታ ምን መልክ ይዞ ሊቀጥል እንደሚችል ለመተንበይ ያስቸግረኛል። ለኔ ከኔ የተሻለ እውቀት ያላቸው የዲፕሎማሲ የፖለቲካ ትንተና እውቀት ያላቸው የራሳቸው አተያይ ሊኖራቸው ይችላል። ግን ዙሪያውን በጠላት ስለተከበብን ዶክተር አብይ ኤርትራን እንኳን እስቲ እንደ ወዳጅነት ሊያዝና የምግብ ፍላጎቷንም ለማርካት እየሞከርኩ በዚህ በሱዳንና በግብጽ በኩል ለሚመጣው ጥቃት አስፈላጊ ከሆነ የእሷንም የሰው ኃይል ሊጠቀም ብሎ ያዘ ይመስለኛል። ግን ለኢትዮጵያ ሉዓላዊነትና ህልውና አደጋ ከሆነ ወደፊት እንግዲህ እንደ ሁኔታው እኛንን በግልጽ መቃወም ያለብን። አሁን ባለው ሁኔታ ግን የራሱ የአብይ ድክመትና የአብይ መንግስት ድክመት ያመጣው ችግር እንጂ ኤርትራ በግልጽ ለኢትዮጵያ ውድቀትና መከራ ያበረከተችው አስተዋጽኦ በግልጽ አይታይም። ወደፊት እንደ ሁኔታው የምናየው ይሆናል። አሁን ግን ጊዜያዊ ችግርን በጋራ ለመወጣት ሁለቱ እየተከራረቡ ያለ ይመስለኛል። ራ በመግብ ችግር ከኢትዮጵያ እህል ለማውጣት ኢትዮጵያ ደግሞ ወደብን በቀላል ዋጋ ከዚያ ለማውጣትና ወደፊት ሁኔታው እየተነከረ ከመጣ በኤርትራ ድንበር ዛውም ጦርም ጭምር የኢትዮጵያን ሰራዊት በማስቀመጥ የኤርትራም ጦር በሱዳን በኩል እዛ ድንበር አካባቢ የራሱን አስተዋጽኦ የሚያደርግበት ሁኔታ ሁሉ ሊኖር ይችላል። ወዳጅ ሆነን እንሰንብት በሚል አቋም ይመስለኛል። ፖለቲካዊና ወታደራዊ ውጤቱ ግን ወደፊት የሚታይ ይሆናል። አሁን ለመደምበር አስቸጋሪ ነው ለማለት ይችላል።
መሸቱ ምን ዝላይ ለማንሳት የፈለኩት ነበር ያው የኢትዮጵያ ዝም ያቀው እንግዳ ነገር ነው። ኢትዮጵያ ኤርትራዊ ሞት ብለው ሂደዋል። እንደገና ደግሞ መተው በኮንፌዴሬሽኑ ይበላም ነገር እንቀላቀል ብለው አቶ ዶክተር አብይ ጋር ከተስማሙ የኢትዮጵያ ህዝብ ደግሞ በተራው መጠየቅ አለበት። በመሰረቱ አንድ ሀገር ዝም ብሎ እንደመሸታ ቤት መሸራሸራ ላይ መሆን የለበትም። ሳይፈልጉ ሂደዋል። ተፈልገው ደግሞ ይመጡ ከሆነ ኢትዮጵያም ህዝብ የራሱን ችግር መሰረታዊ ሆኑን ያገይቷ ያገበችበትን ቀውጥ እንትንፈቶ ሌላ ጎረቤት ሀገር ጋር ቀላቀላለሁ ወይንም ሌላ በሌላ ሁኔታ በህግ መተሳሰረን አብረን እንኖራለን ካለ ጥሩ ነው። ለማንኛውም ግን ጥሩ ጉርብትና ከጎረቤት ሀገር ጋር መኖሩ ለሀገሪቷ ጂኦፖለቲካል እንትን ይጠቅማታልና በዛሬው ውይይታችንም እኔም በዚህ በጂኦፖለቲካውን አስመልክቶ በትግራይ ተጀምረውን የህግ የማስከበር ጦርነት ተብሎ የሚጠራውን ያስከተለውን ዓለም አቀፋዊ ተጽዕኖ በሱዳን በኩል ያለውን ወረራ እነሱ ንጉር ለማንሳት ሀሳብ ነበረኝ። የሰዓት እጥረት አጋጥሞናል እና አሁን ለመጨረሻ አቶ ታዲዮስ እንግዲህ እኔ በጥያቄ መልክ ያላነሳሁት ግን ጠቃሚ ነውና አስተያየቴን ላጋራ የሚሉት ካለ እድሉን ለርስቶ ልስጥዎትና ውይይታችንን አጠናቅቃለን።
እንግዲህ እርግጥናው ብዙ መነሳት የሚገቡ ነገሮች ነበሩ። የዓለም አቀፍ ተጽዕኖም እንዲህ የበረታው በእኛ ድክመት ነው፣ በመንግስት ድክመት ነው፣ በውጭ ሀገር ያሉ ኤምባሲዎች ድክመት ነው ለማለትም እደፍራለሁ። አሁን ግን የኢትዮጵያ ጉዳይ በአጠቃላይ እንቅልፍ ተኝተን እንዳናድር የሚያደርግ አሳሳቢ ደረጃ ላይ የደረሰ ነው። የኢትዮጵያ መሬት በሱዳኖች ተይዟል። የግብፅ ወኪል ሆና ሱዳን ጦርነት ከፍታብናለች። የውስጥ ጠላቶች እንዳሉ ነው። ኢትዮጵያ መበታተን አለባት የሚሉ በጣም ብዙ ናቸው እና ለዚህ ሁኔታ መጀመሪያ ወያኔና ሻቢያ የሰሩት ሂሳብ ነው። ይህን ሁሉ ቀውስ ያመጣው የኢትዮጵያ ሕዝብ ከምን ጊዜውም በላይ አንድነቱን አጠንክሮ ሀገሩን ለማዳን የምነሳበት ጊዜ አሁን ነው፣ ዛሬ ነው። አንድ ሆነን መነሳት አለብን። ዘር መቁጠር የለብንም። ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ ኢትዮጵያን ለማዳን መነሳት አለበት። በተለይም በአሁኑ ወቅት የጥቃት ኢላማ የሆነው የአማራ ህዝብ አንድነቱን አጠንክሮ ቆርጦ መነሳት አለበት። ታሪክ መስራት የሚቻለው ህይወት እስካለ ነው። ህይወት ካለፈ በኋላ ለትውልድ የምናስቀረው ምንም ነገር አይኖርም። በቃ ሞትን አለቅን አለፍን። ለትውልድ ቁም ነገር ሰርቶ ማለፍ ያስፈልጋል። ገንዘብ ጥቅም፣ ጊዜያዊ ተድላ ሊያሸንፈን አይችልም። የኢትዮጵያ ምሁራን ምን እየሰሩ ናቸው? ከዚህ ሁሉ ምሁር፣ ከዚህ ሁሉ ፕሮፌሰር፣ ከዚህ ሁሉ ዶክተር ውስጥ ለሀገር ተቆርቋሪ ቆርጦ የሚነሳ ህይወቱን መስዋዕትነት ለማድረግ የሚዘጋጅና አስተባባሪ ሆኖ የሚወጣ እንዴት ይጠፋል? እና ቀደም ሲል የነበሩ የኢትዮጵያ ጀግኖች የተከተለ ትምህርት ብቻ የነበራቸው አንዳንዶችም መንበብና መጻፍ እንኳን የማይችሉ ጠብቀው ያቆዩት ሀገር ይህ ሁሉ ምሁር በሞላበት ዘመን፣ ይህ ሁሉ የተማረ የሰው ኃይል ባለበት ጊዜ፣ ይህ ሁሉ ታሪክ የሚያውቅ የዓለምን ተጨባጭ ሁኔታ የሚከታተል የዲፕሎማሲ የፖለቲካ እውቀት ያለው እንዴት በጊዜያዊ ጥላና ጥቅም የተሸነፈ ሀገሩን አሳልፎ ይሰጣል መቼትም መስጠትም የለበትምና ቆርጦ መነሳት የሁሉም ግዴታ ይሆናል። የአማራ ህዝብ ዓላማ ስለሆነ የቅድሚያ ተመሳሽነት ይውሰድ ማለት ነው እንጂ እያንዳንዱ ኢትዮጵያዊ ለሀገር ተቆርቋሪ ሆኖ መነሳት አለበት። እያንዳንዱ ተቆርቋሪ በየዕለቱ ለሀገሩ መሞት አለበት። ትንሽ ትንሽ እየሞተ ትንሽ ትንሽ እየሞተ ሀገሩን ማዳን አለበት። ዕለታዊ ተድላና ጥቅም ከተፈለገ ምንም ሳንሰራ በከንቱ እናልፋለን እና የኢትዮጵያውያን አቋም ለውጭ ተመልካች የሚያስቀና ሆኖ መምጣት አለበት። እንደ ቀድሞ ዘመን ሁሉ የኢትዮጵያውያን አንድነት ለተመልካች የሚያስቀና እንደ ኢትዮጵያውያን ጠንካሮች፣ ብርቶች፣ ተባባሪዎች፣ ቆራጦች አማጽናት ያለን ህዝብ መሆን አለብን በማለት ጎረቤቶቻችን ሁሉ በመንፈሳዊ ቅናት የሚያስቡበት ሁኔታ ለማሳየት ቆርጠን መነሳት አለብን እና ለሀገራችን ክብር ለአንድነታችን ስንል የዓላማ ቅናትና ቁርጠኝነት ማሳየት አለብን። ከዚህ ጋር በተጓዳኝ በአሁኑ ጊዜ የሀገር መከላከያ ሰራዊት ተብሎ ትግራይ ውስጥም የዘመተም አለ። ዙሪያችን እንግዲህ የሀገር መከላከያ ሰራዊት አለ። ይህ የሀገር መከላከያ ሰራዊት ለሀገር ህይወቱን ለመስጠት የተቀን መስራት አለበት። በዓላማ ጽናትና በቁርጠኝነት ለህዝቡ መከታ መሆን አለበት። የኢትዮጵያን ዳር ድንበር የማስከበርን ተልዕኮ በብቃት ለመወጣት በዓላማ ጽናት መንቀሳቀስ አለበት። የሀገር መከላከያ ሰራዊት ከተባለ የማንም ዘር አገልጋይ አይደለም፣ የማንም ባለስልጣን አገልጋይ አይደለም፣ የማንም ዓላማ አስፈጻሚ አይደለም። የኢትዮጵያን ዳር ድንበር የማስከበር ብሔራዊ ግዳጅን የተሸከመ መሆኑን ለአፍታም መዘንጋት የለበት እና የኢትዮጵያን ህዝብ የሚገላውን መግደል አለበት። ያለምንም ርህራ አለምንም ይበል ምንም ኢትዮጵያን ለማጥፋት የሚታገለውን መመንጠር አለበት። ይህ ማለት ግን ያለቆቹን ትእዛዝ አይቀበል፣ የጠቅላይ አዛዡን ወይም ደግሞ የመከላከያ በተዋረድ ያሉትን ባለስልጣናት ትእዛዝ መቀበል የለበትም ማለት አይደለም። ይህ ወታደራዊ ዲሲፕሊን ግዴታ ነው። ይህ እንዳለ ግዳጁን ወስዶ በሙሉ ልብ በሙሉ ዓላማ በሙሉ ቁርጠኝነት ለህዝቡ ወገናዊና ለኢትዮጵያ ክብር ለአንድነታችን ለህልውናችን ለሰንደቅ ዓላማችን የቆመ ሆኖ መገኘት አለበት ማለት ነው እንጂ በፈቀደው መንገድ ጠመንጃ ይዣለሁ፣ ታንክ ታጥቄያለሁ፣ እሳት ለብሻለሁ ብሎ እንደፈለገው ይሁን ማለት አይደለም። እንደዚያ ከሆነማ የመከላከያ ሰራዊት አይደለም እና እንደዚያ አናስብም። ከብረት በተነከረ ዲሲፕሊን የህዝቡን ደህንነት ለመጠበቅ ቆርጦ መነሳት አለበት። የሀገር መከላከያ ሰራዊት የማንም አገልጋይ አይደለም፣ የኢትዮጵያ ህዝብ ክብርና አንድነት ሉዓላዊነት የሚያስጠብቅ መከታና ኃይል መሆኑን ለአፍታም መዘንጋት የለበትም እላለሁ። በዜግነቴ በኢትዮጵያዊነቴ እንደዚህ ነው የማስበው።
በጣም ጥሩ። አቶ ታዲዮስ ታንቱ፣ እርስዎ የታሪክ መዝገብ ነዎት፣ የኢትዮጵያ ጉዳይ ነቅሰው ነው የሚያውቁት። የዕለቱ ውይይታችን በትምህርት ገበታ ላይ ተቀምጦ የመማሪያ ያህል ነው በእኔ አስተያየት። የሚያልፍ ህይወት የማያልፍ ስራ መፈጸም የሚለውን በተግባር የሚያሳዩ ብርቅዬ የኢትዮጵያ ልጅ ነዎት። ሰው በጠፋበት ዘመን ሰው ሆኖ መገኘት ትልቅ ጸጋ ነው። ያለንበት ዘመን ስመጥሩ ለሰው ልጅ የሚያስብ የምንናፍቅበት ዘመን ነው። እርሶ አንድ ሆነው ተፈጥረው ለሚሊዮኖች ምስክር በመሆኑ እንኮራቦታለን። የኢትዮጵያ ትንሣኤ ለማየት ለረጅም እርሜና ጤንነት እየተመኘው በዙ እንሰናበታለን። ደህና ሁኑ።
ደህና ሁኑ። እግዚአብሔር ይስጥልን፣ በሰላም ያገናኘን።
አሜን።
አመሰግናለሁ።
አሜን አሜን አሜን። እሺ
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችን ወደ ማጠናቀቁ ተቃርበናል። የዛሬውን የመጋቢት 26 ቀን 2013 ዓ.ም ወይም የኤፕሪል 4 2021 ስርጭት እያስተናገድናችሁ ተኩላ ወርቁ፣ ንጉሥ ታምራትና እኔም ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ደላ ኢትዮጵያ ሕዝብ